Academy Radio Tabiano. ይህ በስቱቆም ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቆም ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሀርት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
በድጋሚ ጤና ይስጥልን እያልን ውድ አድማጮቻችንን እነሆ ሳምንታዊ የኢትዮጵያ ድምፅ ሬዲዮ የእሁድ ፕሮግራም ጊዜውን ጠብቆ ጀምሯል። በዛሬ ፕሮግራማችን የምናስተናግዳቸው ብርቅ የሆኑ እንግዶች አጠገባችን አሉ። ስቱዲዮአችንም በመጠኑም ቢሆን ዛሬ ትንሽ ተጣቧል ማለት እንችላለን። የሬዲዮኑ ቴክኒሽያኖች የሬዲዮኑን መስራቾች በሙሉ በብዛት መጥተው እዚህ እየተቀረጹ ነው። ለእናንተ ዶክመንታሪውን እንዴት እንደሆነ የዚህን የሬዲዮ 25 ዓመት የስራ ውጤትና የስራውን ጉዞ የተጓዘበትን ጉዞ ሊያነሱ ለእናንተ በአዲስ ዓመቱ ዝግጅት ላይ ለማቅረብ ጉድ ጉድ እያሉ ነው። እንግዲህ ስቱዲዮአችን ተጣባለች የምንለው ለዚህ ነው። ከካሜራማኖቹ እስከ ቴክኒሽያኖቹ ድረስ እዚህ ናቸው። እንግዲህ ውጤቱን በ8 ሴፕቴምበር የምታዩት ይሆናል። እንግዶች አሉን። የዛሬዎቹ እንግዶች የሚመጣውን በሴፕቴምበር 9 የሚደረገውን የስዊድን ምርጫ በተመለከተ ሊያስረዱን የቀረቡ አሉ። አንዱን እንግዳችንን ስሙን ብቻ ብነግራችሁ በቂ ነው። አንደርስ አስተርበሪ ይባላል። አንደርስ አስተርበሪ ለኢትዮጵያኖች ማን እንደሆነ ማስረዳት ማለት ለወላጅ ምንድነው ነው የሚባለው? ስለዚህ አንደርስ ድምጹን ብቻ ስሙ። ሄይ አንደርስ።
ሄይ
welcome and
thanks for you.
ፋስ ካሉ ፕሮታው ሚዳ ኢትዮጵያ
ኢትዮጵያን
ናምባለ ኢትዮጵያን ኦፍ ፍሬንድስ ካባለ ከአንደሽ አፍ ኢትዮጵያ የምትለው ቃል አትጠፋም። ሁልጊዜ ኢትዮጵያ ኢትዮጵያ ባንዲራውን ይዞ ሲያውለበልብ ነው የምታየው። የምናየው እጁን እንደ ፈይሳ ሌሊሳ አጣምሮ ፓርላማ ውስጥ ለኢትዮጵያኖች ነጻነት የታገለ ሰው ነው። በዛሬው ዕለት እዚህ መጥቶ የሚያስረዳን ስለ ምርጫው ነው። ስዊድን ውስጥ በሚቀጥለው 9 ሴፕቴምበር ምርጫ ይደረጋል። መምረጥ ምንድን ነው ጥቅሙ? በሱ አመለካከት ደግሞ ማን ቢመረጥ ነው ለኢትዮጵያኖች እና በአጠቃላይ ለኤርትራኖች፣ ለሰሜን ለምስራቅ አፍሪካ ዜጎች፣ በጠቅላላው ለውጭ ሀገሩ ዜጋ ጥቅሙ ማንን ቢመርጡ ነው? አደጋው ምንድን ነው? አለመምረጣችን ምን አደጋ አለው? ይሄን እኛ ሀገር ምን ለውጥ ያመጣል የምንለው አመለካከት አለን። መረጥኩ አልመረጥኩ ለውጥ አለው እዚህ ሀገር? እሱን ያስረዳናል። ሌላው እንግዳችን የሺ ወንድማገኝ ነቅ የሽወርቅ ወንድሜ ነው። ይቅርታ ጠጋበይና እስቲ የሽወርቅን ደግሞ ላስተዋውቃችሁ። የሽወርቅ በሰራተኛው ማህበር ውስጥ ለብዙ አመት በስራ ዓለም ትገኛለሽ። ምንድን ነው የሚባለው? ኮሚናል ውስጥ። እስቲ ዛሬ መጣሽበት ምክንያት አስረጅን።
እኔ ዛሬ የመጣሁበት ምክንያት በዘንድሮ የስዊድን ምርጫ ውስጥ አሳሳቢ የሆኑ እድገቶች አሉ። እነዚህ አድገቶች ህብረተሰቡን በጠቅላላው የሚመለከቱ ናቸው። እዛ ውስጥም የውጭ ሀገር ተወላጅ መሆን፣ ከሌላ ቦታ ተሰዶ መምጣት ለምናውቀው ሁሉ አሳሳቢ ነው። ከዚያ ያው ባጭሩ የፋሽዝም አይዲዮሎጂ እያደገ ነው። ስዊድንም ሀገር በአውሮፓ ደረጃ በዓለም ውስጥ ነባር በሆኑስ ዲሞክራቲክ ሀገሮች ሁሉ ውስጥ እየተስፋፋ ነው።
ስለዚህ ያንን ፍራት ስላለ
ያና ምርጫ
ኦኬ
የድምጽ መስጠት ምን ማለት እንደሆነ
ኦኬ
ለመናገር ነው።
በጣም ጥሩ እንኳን ደህና መጣሽ። ዌልኮም አንደሽ ዱክሶ
ታክስ ሚያ
ከአንደሽና ከሺ ከየሺ ጋራ ከጥቂት ደቂቃዎች በኋላ ውይይታችንን እንጀምራለን። አድማጮች ጥያቄ ካላችሁ ስለምርጫው ምንድነው ጥቅሙ ምንድነው ባንመርጥ ጉዳቱ ወይም ደግሞ እንዴት ነው የሚመረጠው እነማን ናቸው የሚመረጡ እነዚህ ጥያቄዎች በስልክ ቁጥራችን 0819100 በመደወል ለየሽና ለአንደሽ ማቅረብ ትችላላችሁ። ጥያቄ ተቀበላላችሁ ከቀረበ በጣም ጥሩ። ዜድ ሌላው የዛሬው ፕሮግራማችን ምን ይመስላል? እንደተለመደው ዜና ይኖረናል በየገምታው
እንግዲህ ዛሬ በአለም ምክንያት በማድረግ ባል ተኮር የሆኑ ዝግጅቶችም ሙዚቃዎችም አሉን። እንዲሁም ደግሞ የኢትዮጵያ 5ኛ አመት ምክንያት በማድረግ አንዳንድ ማስተዋወቂያዎችም ይኖሩናል። ምን ማድረግ አለብን? እንዲሁም ደግሞ በዚህ ጉዳይ ላይ በኢትዮጵያ ሬዲዮ 5ኛ አመት ዝግጅት ላይ የተለያዩ ስራዎችን በጉልበትም በተለያዩ ጉዳዮች እናገዛለን የሚሉ ሰዎች ኮንታክት ማድረግ ይችላሉ የዝግጅት ክፍሉን። እንዲሁም ሳምንታዊ አቤት ዜና በግሩም ጌታ ይቀርባል። ከዛው ደግሞ ያው ያለን ውይይት ይኖራል ማለት ነው የስዊድን ምርጫ በተመለከተ።
በጣም ጥሩ። እንግዲህ አድማጮቻችን ያው ዘውዱም እንዳለው የኢትዮጵያ ድምጽ ሬዲዮ የተመሰረተበትን 25ኛ አመት ከኢትዮጵያ አዲስ አመት ጋር በጋራ ለማክበር ሽር ጉድ ያለ ነው። የቤተ ዘመዱ ይታያል ጉዱ ነው የሚባለው አይደለም እንዴ? የኛ የ5 አመት ስራ ውጤታችንን በሴፕቴምበር 8 ለአፍጋሪዎቻችን ለደጋፊዎቻችን በአጠቃላይ ለወገኖቻችን ለማሳየት ተዘጋጅተናል። እንግዶችም አሉን በዛለታ በዛን ለት ትልልቅ እንግዳዎች አንቱ አንቱ ነው የሚባለው ትልልቅ እንግዳዎች ነው ያሉት። እንዴት እንደምንችለው በዚህ ጫቅማችን ግራ ገብቶኛል። አና ጎሜዝን እንዴት ነው እናስተናግደው? ተመስገን ደሳለኝን እንዲሁም ሌሎቹንም የትምህርት ሚኒስቴሩም ይመጣሉ የስቶኮልም ከንቲባም ይመጣሉ ያ ሁሉ በዚህ አመት ዝግጅታችን ላይ ኤምባሲውም እንገኛለን ብሎናል። እና ብዙ እንግዶች አሉን። ኢትዮጵያዊ ደግሞ ኢትዮጵያ ማይሄደው በአብዛኛው ይመጣል ብለን ነው የምንጠብቀው። እንግዲህ ይሄ ነው ያለው ወደ ማከሉ ላይ ወደ ኋላው ፕሮግራማችን ላይ እንዴት ልትረዱ እንደምትችሉ እንዴት ተራዳርተን ተባብረን ማንነታችንን ባህላችንን ችሎታችንን ኢትዮጵያዊነታችንን ለሰው ለእንግዶቻችን ምናሳይበትን እንዴት ልትረዱ እንደምትችሉ በተለያየ መንገድ እንገልጽላችኋለን። እንግዲህ ፕሮግራማችንን እስከ መጨረሻው ድረስ ማለት እስከ 6 ሰዓት ድረስ ከኛ ጋር ሆናችሁ እንደምትከታተሉን ተስፋ ማድረግ ፕሮግራማችንን እንደተለመደው የቴክኒሽያናችን በሚጋብዘው
ይቀጥላል ሙዚቃን ጋብዛለን። እንግዲህ የዛሬው ሙዚቃችን ምናልባትም እስከ አዲስ አመት ድረስ ለየት ባለ መልኩ ባህላዊ ዜማዎችን አዲስ አመት የሚያስታውሱን የአዲስ አመትን ተውፊት የሚዘክሩ የሚሆኑ ነው። ከባህላችን ጎን ጎን ለጎን ደግሞ 25ኛ አመታችንም በሰፊው መንዘገበት ሂደት ነው የሚኖረውና ለየት የሚያረጋው ባለፈውም ስንለው ነበርና ይሄ 25ኛ አመታችን ለየት የሚያረጋው መታስተውስ ከሆነ አመት የዛሬ 2 አመት ማስተዋቂያ ለመስራት ሁሉ የተቸገርንበት ጊዜ ነበር። አገር ውስጥ የነበረው ሁኔታ አመትን ለማክበር 23ኛ አመታችን ኢቨን ሙዚቀኛ አስመጥተን የሰረዝንበት ሂደት ነበርና አሁን ደግሞ 25 አመት ሬዲዮን ሲደክምበት የነበረው የተስፋ ጭላንጭል ኢትዮጵያችን ውስጥ እየታየ ያለበት ሁኔታ ከመሆኑ አንፃር ዝግጅታችንም ሁሉም ነገር ሙዚቃችንም እንግዲህ ለየት ባለ መልኩ ደመቅ 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 ያደረገን በአለን ከወዲሁ እያ ከበር ነው እንላለን ማለት ነው። ሙዚቃችንም እንግዲህ ያንን የተንተራሰ ነው ለማለት ነው። አንድ ሙዚቃ አድምጠን እንመለሳለን አድማጮቻችን።
Come on.
እንግዲህ የዛሬውን ፕሮግራማችን በተመለከተ በመግቢያው ላይ እንደገለጽንላችሁ እንግዶች አሉና አንደርሽ ተበሪና የሺ ወንድሜነህ ይገኛሉ። ከነሱ ጋር ስለ መጪው ምርጫ እንወያያለን። ከዛ በፊት ግን ሬዲዮኑን ለአሁኑ ዝግጅት ትልልቅ እንግዶች ስላሉበት ከሀገር ቤትም ከሌላም ቦታም መጡ እንዲሁም ብዙ ወጪዎች ስላሉበት እርዳታ ለማድረግ የምትሽ ወገኖቻችን ስዊሽ እና ፕሉስ ዜሮአችሁን ፕሉስ ዜሮ የሬዲዮኑን ፕሉስ ዜሮ እንነግራችኋለን። በቅድሚያ ስዊሽ ቁጥራችን 123 0877 3 81 ነው። እደግመዋለሁ 123 0877 3 81 ሲሆን የፕሉስ 0 ቁጥራችን ደግሞ 925 1844 8 ደግሞ አለው 925 1844 8 ነው ፕሉስ 0 አችን። በነዚህ ቁጥሮች እርዳታችሁን መወር ይችላልላችሁ። ለአዲስ አመቱ ደግሞ የሥራና የጉልበት አስተዋጽኦ ማድረግ የምትፈልጉ ሬዲዮን የሚተላለፍበት ጊዜ በስልክ ቁጥር 0819100 በመደወል ወይንም ደግሞ ኢትዮጵያ ኮሚኒቲ በዛሬው ዕለት በመናደርገው ስብሰባ ላይ ከ13 ጀምሮ ብትገኙልንና ሐሳባችሁን ብትሰጡን ከፍ ያለ ምስጋና እናቀርብላችኋለን። እንግዲህ አሁን ወደ ውድ እንግዶቼ ወደ የሺ ወንድሜነህና ወደ አንደርሽ አስተርበር ይሄዳለሁ። በድጋሚ እንኳን ደህና መጣችሁ። ዌልኮምና ያቦሪያ መዴ አንደሽ ኢትዮጵያር ሸነዴ ሶም an ethiopic elskare also do elskar ethiopian ok ethiopiana hur borja det här shellex för hollandet mellan dig och ethiopian och ethiopier hur borja det där hur kom du i kontakt med ethiopian
för det första så har jag känt till ethiopien länge för mina grannar när jag var ett litet barn var missionärer i ethiopien och missionerade även i tanzania kommer jag ihåg Sen så tycker jag väldigt mycket om historia så jag har läst mycket om Aksum bland annat och även läst om olika andra delar av Etiopien genom historien. Men framförallt har det börjat med mitt politiska engagemang och där tyngdpunkten har varit mänskliga rättigheter och demokrati. Okay. Och då har man också sett de senaste decennierna hur exempelvis TPLF då har vanstyrt landet och förtryckt många människor. Och det har jag engagerat mig och i det engagemanget så måste jag säga att etiopiska diasporan har också svarat upp väldigt mycket och även varit intresserad av en dialog och även varit väldigt engagerad. Så har varit det gemensamt intresse där.
Jag ska försöka översätta vad du säger i kort till etiopier, även om de flesta som bor i Sverige kan svenska, men ändå. För de som inte bor i Sverige och verkar i Sverige. En grej Andersen heter Jekno, en det nå ante Keiti Piagara, gnuminnet i Gemmerko, fikr Keiti Piagar, Keiti Piagarna, Keiti Piagar, en det li Gemmer Chalk, en det tovok Keiti Piagarsen lo. መጀመሪያ በልጅነቴ ጀምሮ ጎረቤቶቼ ነበሩ በስዊድስካ ሚሽነሪ አልባ በምንድነው የሚሽን አገልግሎት የሚሰጡ ስዊድናውያን ጎረቤት ነበሩኝና አፍሪካ ይሰሩ ነበር ታንዛኒያ ይሰሩ ነበር እኔም ደግሞ በልጅነቴ ስለ ኢትዮጵያ አቅ ነበር አነብ ነበር በስለ አክሱም ስለ ሌሎችም ኢትዮጵያ ቦታዎች አነብ ነበርና ከዚያም ካደኩ በኋላ ደግሞ የፖለቲካ ሁኔታውን መከታተል ስጀምር ኢትዮጵያ ውስጥ የሚደረገውን ልጆች መጣስ በከታተል ነበርና በደንብ አውቅ ነበር በተለይ ቲፒኤልኤፍ የሚሰራውን ላለፉት 20 ምናምን አመታት የሰራውን ወንጀል ከታተል ነበርና የሰው ልጆች መብት ጥያቄ አንገበግበኝ ስለነበር በዛ የተነሳ ኢትዮጵያን መተዋወቅ ጀመርኩ የበለጠ ከዛም አልፎ በውጭ የሚኖሩት ኢትዮጵያኖች የሚያደርጉትን ንቅናቄ ከታተል ነበር ከነሱ ጋር ያለኝን ግንኙነት እየጸና ሲሄድ ስለ ኢትዮጵያ ሞር ያወቅኩ መጣሁ ነው የሚለው አንደሽ አንደሽ ዱ ኤሪክስ ላክስ ለዳሙት ዶክቲሎክ ሚየ ዱ ለዳሙት ኦፍ ዩትሪካስ ኡትስኮተድ ባይ አፍሽቱር በረታ ይቆርጥ ባይ ዳፉኖ
ስዊድስ ሪክስቶን ኤ ኡፕዴላ ኡልካ ኮሚቴየር ከማ ሳያ ኤለር ኡትስኮት ካላ ቪ ዶም ኦ ዶ ሃ ቫሪ ኮሚቴ ኡልካ አንስዋርስኦምሮደን ኦ ቫሪ ለዳሙት ኢ ዶም ኡልካ ኮሚቴየን ሃ አንስዋርስኦምሮደን ሚት ፈርስት አንስዋርስኦምሮደ ኢ ኮሚቴየን ኡትሪክስ ኡትስኮተድ Det var Mellanöstern, men sen eftersom att jag var inne mycket på Etiopienfrågan också så fick jag också ansvar för Etiopien och nu de senaste månaderna har jag ansvar för hela Afrikas horn.
Okej. አንደሽ የተከበረው አንደሽ ሐላፊነት በፓርላማ ውስጥ የውጭ ጉዳይ ኮሚቴ ውስጥ ሆኖ መስራት ነው እንግዲህ የስዊድን ፓርላማ የተለያየ ንዑስ ኮሚቴዎች አሉት ከነዚህ አንዱ የውጭ ጉዳይ ኮሚቴ ሆኖ የአንደሽ የውጭ በውጭ ጉዳይ ኮሚቴ ውስጥ ሐላፊነቱ የነበረው ስለምስራቅ ሜላን አስተን መካከለኛው ምስራቅ ነበር ኋላ ግን የኢትዮጵያ ኢንተረስቱ ከፍ ይላል በመሄዱ የኢትዮጵያንም ሐላፊነቱ ወሰደ በመጨረሻ ግን በአጠቃላይ የአፍሪካን ሐላፊነት ተረክበ እሰራለሁ ነው የሚለው ኑ ኤደ ቮል ኢስዋሪየ ደን 8 ሰፕቴምበር 8 ኒዮን ፍሉት ታዲያ ቤት ኢሚት ቪድ ኤደን 8 ሰፕቴምበር ደን ኢትዮጵያስካ ራዲዮ ሽጉፈም ኦርሽቢሌዩም ኦክኒያ ኦረት ዲዳርፈ ደን ኒዮን ደን ሳንዳግ ደ አልቲ ደን ሳንዳግ ባያ ፈሽቶር ሁር ኮመ ዶት ረስታ ኦባ ኤደ ዲ ፍሽሎክ ቲ ኢትዮጵያ ሁር ስካ ዶም ዮራ Ska de rösta? Ska de strunta i det? Berätta.
Det är upp till var och en hur man röstar. Själv kommer jag att rösta på Socialdemokraterna. Både i kommunvalet, landstingsvalet och riksdagsvalet. Mm. Det är tre val samtidigt. Även om man inte är svensk medborgare utan har bott och varit folkbokförd i Sverige i 3 år så får man rösta i kommun- och landstingsvalet, vilket också är oerhört viktigt. Jag tycker, framförallt här i Stockholm, att de satsningar som kommunen har gjort på skolan, förskolan och övriga välfärden har varit väldigt framgångsrika. Vi kan bland annat se hur skolresultaten har gått upp. Det är jätteviktigt att det fortsätter. I landstinget har de konservativa styrt i 12 års tid nu. Och där kan vi också se hur hälsan är ojämlikt fördelad. Hur NKS, ett sjukhus som skulle vara en fantastisk privat offentlig lösning, nu kostar över 70 miljarder svenska kronor. Det vill säga över 7 miljarder euro. Och i riksdagen så tycker jag det är viktigt att vi fortsätter på den inslagna vägen som är nu. Vi har sett hur arbetslösheten i Sverige har sjunkit. Vi ser hur skolresultaten i hela landet går upp. Vi ser hur man satsar på jämlikheten. En del är det exempelvis att man har höjt barnbidrag med 200 kronor. Det är oerhört viktigt för att Sverige ska bli ett bättre land. Men också att världen ska bli rikare på solidaritet. Mm. Att vår utrikespolitik fortsätter att gälla. Att vår stöd till fattiga och förtryckta i olika länder fortsätter.
Ja, och det är allt det här hände, tack, menar du, tack vare Socialdemokraterna sitter vid makten, vad jag förstår.
Förutom det i landstinget, för där sitter ju då Moderaterna i makten.
Jag förstår. ምርጫ በ9 ሴፕቴምበር እንደሚደረግ እናውቃለን በየአመቱ በእሁድ እሁድ ቀን ነው የሚለው ያሁንም የኢትዮጵያ አዲስ አመት በ8 ካለፈ በኋላ ማለት ኢትዮጵያ ሬዲዮ 25ኛ አመቱ እና የኢትዮጵያ አዲስ አመት በ8 ሴፕቴምበር ከአከበረም በኋላ በማግስቱ ምርጫው አለ እንዴት ነው ምርጫው ምን ታስባለህ ኢትዮጵያኖችስ ይሄን ሬዲዮ የሚያዳምጡስ ምን ትላቸዋለህ ምርጫውን በተመለከተ ላልኩት አንደሽ መለሰልኝ እያንዳንዱ የሚፈልገውን መምረጥ የራሱ መብት ነው። እኔ ለሶሻል ዴሞክራት ነው መርጠው ሶሻል ዴሞክራት ነኝ። ሶሻል ዴሞክራት በስልጣን ላይ ስለነበረ በኮሚዩንና ስቶኮልም ኮሚዩንና በፓርላማው በመንግስት ደረጃ ብዙ ስራዎችን ሰርተናል። በላንስቲንግ በኩል የሆስፒታል ችግር ላንስቲንግ ታውዩ አንስፋርት ፎር ሹክ ወደን ማ እና የኮሚዩኑ በእኛ ስር ስለነበረ ትምርትን በተመለከተ ትምርት ቤቶችን በተመለከተ ሰፊ ስራዎች ስለተሰራ ትምርት ቤት የተማሪዎች ቁጥር አድጓል። የትምርት ስታንዳርዱም ከፍ ብሏል። በላንስቲንግ በኩል ስልጣን ላይ ያሉት ሞዴራቶቹ ወይም ቀኞቹ ስለነበሩ ይሄው የሚታየው ካኦስ ተፈጥሯል። ወደ 7 ቢሊዮን ክራውን በካሮሊንስካ ደግሞ ካሮሊንስካ ባ
ካሮሊንስካ
አዲሱ ካሮሊንስካ ያን 7 ቢሊዮን ወይንም ደግሞ 7 ሚሊያርድ ክራውን ወጥቶ ካኦስ ውስጥ ነው የተፈጠረው። እንደውም አሁን በቅርቡ እኔ ራሴ ያነበብኩት ካሮሊንስካ በስዊድን ህዝብ ተጠይቆ ድሮ ከፍተኛ ቦታ የነበረው ካሮሊንስካ አሁን የመጨረሻዎቹን ቦታ ይዟል። ማለት በህዝብ ጥሩ ናቸው ከሚባሉት መስሪያ ቤቶች አንዱ የነበረው አሁን ዝቅተኛ እንትን አግኝቷል። ይሄን ለማድረግ ያለፈው ስልጣን ላይ የነበረው እስካሁን የነበረው መቀጠል አለበት ነው የሚለው። ሰራተኛ የሥራ መቀነስ ተደርጓል ማለት ስራ አጥ ቀንሷል እኛ በመሆናችን። ስለዚህ እኔ በዛ ነው የምመርጠው። ግን በሱ አመለካከት ኢትዮጵያኖችም ሆነ ሌሎችም ፕሮግራም ያዳምጡ የሚጠቅማቸውን አይተው ምርጫውን መሳተፍ አለባቸው ይላል። ሉስካ ቤንዳሜቲል የሺ የሺ ወንድሜነ welcome and me days ka prata po amarinya
vel
Det är inte bättre på amarinya.
Nej, det är bättre att vi talar på amarinya.
Jättebra. Du får väl hänga med.
Jag lär mig.
Okej, en gång den har mattats med gami yeshi. Yeshi på kommunal ust tsari allish. Men jag har sört det själv.
ወኔ በጣም ብዙ አመት ሰርቻለሁ። ከ20 አመት በላይ ሰርቻለሁ።
ትሬኒንግ ነው የምትሰሪው? እስከ
አዎ፣ የኮሙናል የጥናትና ምርምር ክፍል ባልደረባ ነኝ።
ኦኬ።
እናዚያ ውስጥ ሲኒየር ዩትሬደር ነኝ።
ኦኬ። ምንድነው ኮሙናል የሚለው ስለ ዘንድሮ ምርጫ? ምንድነው ስለ ዘንድሮ ምርጫ? ቀደም ሳዳመጥሽ የዘንድሮ ምርጫ በጣም ወሳኝ ነው ፋሽስቶቹ ወዘተ ያልሽ መስሎኛልና እስቲ ይሄንን አስረጂ።
አዎ፣ እኔ ዋናው መልእክት ማስተላለፍ የምፈልገው ለኢትዮጵያውያን ስዊድን ዜጎች፣
ሌሎችም ደግሞ ይሄን ፕሮግራም ለሚያዳምጡ ኢትዮጵያውያን ብቻ ሳይሆኑ ሌሎችም።
አዎ፣ ምንድነው አውሮፓ እንግዲህ የአውሮፓ ዲሞክራሲ አንዳንድ ጊዜ ዘላለም የኖረ ይመስላል እና የማይናወጥም ይመስላል። ግን አንደኛ የአውሮፓ ዲሞክራሲ እድሜው ረጅም አይደለም። ከዚያ ሂደቱ ሲታይ ደግሞ በጣም ሊናጋ የሚችል ብዙ እንቅፋቶች አሉበት ነው። ይሄውም አሁን ባለፉት ስንት አመታት እንበል አንድ 10 አመታት በጣም በጠነከረ ሁኔታ ዲሞክራሲ አውሮፓ ውስጥ አደጋ ላይ ነው ያለው። የአንዱ ምክንያት ተብሎ የሚነሳው የስደተኛው ብዛት ዓለም ውስጥ ያለው ያ ፕሬሸሩ ወደ አውሮፓ ወደ ስዊድን መምጣት የሚፈልገው ሰው ብዛት እሱን ማስተናገዱ ከነዋሪዎቹ ቀደም ለካሉት ጥቅም ጋራ አልሄደም የሚል ግጭት ይፈጠራል የሚል ነው። ይሄንን ጠጋብለን ብናየው ይሄንን ጥያቄ በመጠቀም በጣም በረተኞች ናሽናሊስት የሚባለው በአማርኛ በሌላ ከዚህ በተሻለ መተርጎም አይቻልም። በረተኛ የሆኑት የፋሽስትን አይዲዮሎጂ የተከተሉት ግሩፖች እየጠነከሩ መጥተዋል። እኛ እኔምና አንተ አህመድ እዚህ ስዊድን በመጣንበትም ሀገር ነበሩ። ቢቫራ ስሬስቬንስት በሚል ስም ስዊድንን ለስዊድኖች ብቻ
ቢኤስኤስ
የሚባሉ ነበሩ። ሌሎችም ከዚያም ጠንከር ያሉ የተለያዩ ቡድኖች ነበሩ። እነዚያ ቡድኖች አልፎ ተርፎ ዲሞክራቲካሊ የተመረጡት የስዊድን መሪዎች ለምሳሌ እንደ ኡልፍ ፓልሜን ብዙዎቻችሁ በጣም ወደ ኋላ የመጣችሁ አታውቁትም። በጣም ቪዥነሪ የሆነ የሶሻል ዲሞክራት መሪ ነው እና ለሶሻል ዲሞክራቶች ብቻ ሳይሆን ለማንኛውም ዲሞክራቲክ አስተሳሰብ ላላቸው መሪ ነበር። እሱ ላይም ሳይ ከፍተኛ ጥላቻ ነበረባቸው። ምክንያቱም አፓርታይድን አጥብቆ ኦፕንሊ የሚታገል ነበር። ዓለም ውስጥ ያለውን ራሲዝም የሚታገል ነበር። አሜሪካኖች ለምሳሌ እንደምሳሌ መጥቀስ ቪየትናም ላይ ያደረጉትን ጥቃት አስመልክቶ በሚያደርጋቸው ንግግሮች ማንኛውቸውንም በሃያላን መንግስታት የሆኑት በትናንሽ መንግስቶች ሀገሮች ላይ የሚያደርጉትን ጥቃት ራሲዝምን የሚያካሂዱትን ዘረኝነት የሚያካሂዱትን የሚቃወም ነበር። እንደሱ አይነቱ ላይ እንኳን እኔ በደም ነው ማስተውሰው የመጀመሪያዎቹ አመቶች 45 ሊሆነ የነሱ ይደናገር ከኖርክ በፖለቲካል ጭንቅላት ነው የመጣ ነው ከሀገራችን በትምርቱን ወጣም ፖለቲካሊ ቀደም ብሎ ያለውን ፖለቲካ ከእንትን ካሉስ ከደገፉት በውጭ ልጆችም ሆነን ለመሞስ ግጁ ከሆኑስ መሃል ነን እና ፖለቲካን አውቅ ነበር ስንመጣና ስንመለከት ጥላቻቸውን በዚያ በኩል ያስተንትን ይሉ ነበር። ያም ጥላቻ ኡልፍ ፓልሜ መንገድ ላይ እንዲገደል አድርጎታል። ለምሳሌ እንደምሳሌ ነው የምጠቅሰው የፋሺዝምን እድገት አሁን ወደ ኋላ እንደምታውቁት ስበሬ ዴሞክራት የሚባል ድርጅት መጀመሪያ ሲነሱ በጣም ጥቂት ነበሩ የትም አይደርሱም ተብሎ ነበር የሚታሰበው። ፓርላማ ማይገቡም ሲባል ፓርላማ ገቡ እዚያም ማይቆዩም ሲባል እየተጠናከሩ ሄደው አሁን ትልቅ አደጋ ነው ያለው። እነሱ በአለፈው ምርጫ ስዊድን የስዊድን ትልቁ ፓርቲ እንሆናለን ብለው ፎክረው ነበርና ብዙ ሰው ስቋል ነው ስቄ ነበር። አሁን ሩቅ አይደለም ከሶሻል ዴሞክራቶች ያላችሁ እንትን ሁለተኛው ትልቁ ፓርቲ ሆኗል። ሌሎች ዲሞክራቲክ የሆኑት ለሞደራት ለምሳሌ ፓርቲዎች እነሱ ከነሱ ያነሱ ናቸው በዚያ በቀኝ በኩል ያሉት ማለት ነው። እና አሁን ምንድነው ይሄንን በቀላሉ ማየት አያስፈልግም አንዴ ይቅርታ ሶሻል ባለፈው ምርጫን ያስተውሳለሁ ስበሬ ዴሞክራት እና ሶሻል ዴሞክራት የሚለውን ልዩነት ባለማወቅ ብዙ ስደተኛ የሆኑ የውጭ ሀገር ባክግራውንድ ያላቸው እንደኔ አይነቶቹ የመረጡ አሉ። ያ በጣም አሳፋሪና አስፈሪ ነው። እነሱንም የሚደግፉ ሶሻል ዴሞክራሲውን የሚደግፉ የውጭ ሀገር ተወላጅ ሆነው አሉ መጤዎች የሚባሉት ማለት ነው በስበሬ ዴሞክራቶች አፍ። ምክንያቱም አንዳንድ የግል እኛ እንግዲህ ዓለም እናንተ ኢትዮጵያኖች ስትታገሉበት የኢትዮጵያ ሬዲዮ በዚህ አጋጣሚ እንኳን ደስ ያላችሁ ትግላችሁ የተወሰነ እንትን ሰጥቷል ኢትዮጵያ ውስጥ ላመሰግናችሁ መፈልጋለሁ። ሲካሄድ የነበረውን የዲሞክራሲ ትግል ታውቃላችሁ ባለሙስ በሙሉ ኩልነት እንዲመጣ ዘረኝነት እንዲቀር ጠባብ ብሔረተኝነት እንዳይኖር እንደ አንድ ህዝብ በመሆንና በመኖር አብሮ መኖር እንደሚቻል ዲሞክራቲክ አመራርን በማምጣት የታገልን እናውቃለን። እና አሁን ምንድነው የሚሆነው አንዳንድ ግን እዚህ ማሁን ለምሳሌ እንዴት ነው የሚጠቀሙበት ስበሬ ዴሞክራቶቹ ለምሳሌ ውጭ ሀገሩ ሰው መካከል እንኳን ምን ይጠቀማሉ ደንበኛ የሙስሊም ጥላቻ ወይም ያለ ኮንፍሊክት አለ መቼም በየሀገሩ ኮንፍሊክት አለ በእያንዳንዱ ሪጅን አካባቢ ኮንፍሊክት አለ እንበል ለምሳሌ አንዳንድ ግሩፖች አሉ ስም መጥራት ጥሩ ላይሆን ይችላል ከአንድ አካባቢ ጀነራላይዜሽን ይሆናል የመጡ የውጭ ሀገር ትውልድ ያላቸው እዚህ ነዋሪ የሆኑ ግሩፖች በጣም ክርስቲያን የሆኑ ማለት ነው ኦርቶዶክስ ክርስቲያን ኢትዮጵያኖችን አይደለም በነገራችን ላይ ግን ሲሪያ ማጠቃል አደራችሁን ማጠቃለል አያስፈልግም ግን እዛ ግሩፕ ውስጥ በታሪክ ያለ ግጭት ስላለ የሃይማኖት የሙስሊም ጥላቻ ያላቸው ግሩፖች እነሱ ለምሳሌ ስለ ዲሞክራሲዎችን ይደግፋሉ። ግን አሳዛኝ ነው ምክንያቱም በመጀመሪያ ደረጃ የሁላችንም ምኞት ነው እኛ ሀገራችን ጥሩ ምሳሌ ነን አንድ ላይ በመኖር በሃይማኖት ሳንከፋፈል ግን ሌላው ደግሞ ሌላ አይነት ታሪክ አለው። በመጀመሪያ ደረጃ ስተት ነው በሁለተኛ ደረጃ የስበሬ ዴሞክራቲክ ፓርቲ ፕሮግራም ማንበብ እድል ያለው ከተነበበ በጠቅላላው እነሱ የስዊድንን ብቻ ባህል ንጹህ የሆነ ፍጹም የሆነ የስዊድኛ ቋንቋ የሚችልን ስዊድን ውስጥ አሲሚሌትድ ሆኖ ኢንተግሬትድ ሳይሆን አሲሚሌትድ ሆኖ መኖር የሚችልን ታማኝነት ማለት ሰው የራሱ ቤተክርስቲያን ላይ አይችልም የራሱ በጣም ጥላቻቸው ሙስሊሞች ላይ ቢሆንም ማንንም ኤክሰፕሽን አይደለም።
ግን የሺ አንድ እንትን ይሄ ፕሮግራም ሶሻል ማነው ስበሬ ዴሞክራቶች ላይ እንትን ለማለት የተጀመረ አይደለም አሁን እናስተላልፈው ግን እውነቱን ፋክቱን ነው መታቀርብ ይገባል
ስለምርጫ ነው
አቆ ይገባኛል። ግን አንድ ጥያቄ አለኝ ሰው ለምንድን ነው ያቆመት ላይ ወሰው ሰው በተለይ ስዊድን አሁኖቹ የሽማግሌዎቹ አረጋግጡ አዛውንቶቹ በተለይ ባብዛኛው ስበሬ ዴሞክራትን የሚመርጡት እነሱ ናቸው ከወጣቱ ይልቅ ያን ደግሞ የሚያደርጉበት ምክንያት እኛ እዚ ለፍተን እዚ ያደረሰናትን ስዊድን አሁን የመጡት የውጭ ሀገር ዜጎች ወንጀለኞች ማጅራት መቾች ሬፒስቶች ናቶ ጀነራይዝ ለማድረግ ቀላል ነው ምሳሌ እኔ ትናንትና ወዲያ ጧት ቴሌቪዥን መለከት ነበር አንድ ፕሮግራም እዛ ፕሮግራም ላይ የዲስከሽን ፕሮግራም ነው 85 ከመቶ ነው የሚሆነው ሴቶችን የሚደፍሩት የውጭ ሀገር ዜጎች ናቸው 85 በመቶ እንግዲህ እውነቱን ማየት መቻል አለብን እኛም ጋር ስተት የለም ወይ እንደዚህ አይነቱን ነገር ማድረጉ 85 በመቶ ይላል እና እንዴ አይ ኦፍ ኮርስ ከየት አካባቢ እንደመጡ ሲገልጹ ነበር እኔ አልገልጾም
እዚህ
ይሄ ነገር አደጋ የለውም ወይ እንዴ አይነቱን ማለት
ይቅርታ አርግልኝና እኔ ምን አይነት ፕሮግራም እንደዚህ አላውቅም አንዳስተላለፈው አንደኛ ይሄ የወንጀል አቀራረቡ በሚዲያ የሚተላለፈው ብዙ ስተት አለው ስታቲስቲኩን አስመልክቶ በጣም ብዙ ስተት አለ ሚዲያ አስፈላጊ ነው ጆርናሊዝም ለዲሞክራሲ መሰረት ነው ግን ኢቭን አንዳንድ ጆርናሊስቲክ ትንሽ ፖፑሊስቲክ የሆነ ምንትን ያስተንትን ላይ በጀስ ለሁሉም ድምጽ በመስጠት አቋያ እና ብዙ ስተቶች አሉ እንዴት ስታቲስቲክ እንደሚአናላይዝድ እንደሚሆን በአንዳንድ አጋጣሚዎችን በመጠቀም ለምሳሌ ልንገራችሁ ስለዚህ ስለ ቮልዲቴክት ስለሚባሉ ድፍረት ስለሚባሉ
ሴቶችን ማስገዶ መጣ
አዎ አንድ አመት ውስጥ ኦረብሩ ውስጥ በጣም አስፈሪ የሆነ ሴሪያል የሆነ እንዳይነት ድፍረት ይካሄድ ነበር ያንን ያካሄደው አንድ ወጣት ስዊድናዊ ልጅ ነው ማለት ስዊድናዊ ሁሉም የኔም ልጆች ስዊድናዊዎች ናቸው እኔም ለስሙ ስዊድናዊ ነው ባለው ግን ያ ማለት ናሽናል ኤትኒካሊ ስዊድሽ የሆነ እሱ በጣም ብዙ ጥቃት ያደረገ እዛ ሴቶች ልጆች መውጣት ስኪፈሩ ተማሪዎች ከዩኒቨርሲቲ መውጣት ስኪፈሩ ድረስ ያንን ጋዜጣ በምንም አይነት አላነሳው እንደ ዝም ብሎ ነው
ዲስ ነው ማካልሽ ሀጋማነን አለ ሌሎችም ማለት
ነው እና ዋናው ነው ግን ለመለስ ስዊድን ዴሞክራትን ትንሽ በጣም እኔ ፋሺዝምን በጣም አንቲፋሺስት ነኝ በዛ የተነሳ ትንሽ ስሜታዊ ሆናለሁ ዋናው ልል የምፈልገው በመተመርጠው ነው የገቡት ሪስፔክት ማድረግ ያስፈልጋል ለድምጽ
እኛ ግን የዴሞክራሲ ዳላማው እሱ
አዎ ማድረግ የምንችለው ነው መልእክቴ ማንኛውም ኢትዮጵያዊ መምረጥን እንደቀላል እንዳያየው ያለውን ሂደት የፋሺዝምን እድገት እንደቀላል የሚታይ አይደለም ፋሺዝም ስዊድን ውስጥ ላለው ለኛ ለመኖሪያ ለጆቻችን ለራሳችን ለስራችን ለዚያ ሁሉ ትልቅ አደጋ ቢሆንም ከዚያም አልፎ ተርፎ በአውሮፓ ደረጃ ስለሆነ እየተስፋፋ ያለው በአለም ደረጃ ህብረት ለመስራት እየተሯሯጡ ስለሆነ ያ ጥቃቱ እዚህ ያለውን ህይወታችን ብቻ ሳይሆን አገራችንም ያለው ፖለቲካ
ምናልባትም ለሶስተኛው ዓለም ጦርነትም ሊጋብዝ ይችላል
ወይስ ብዙ አይነት እንዴ ማለት አገራችንም ላይ የመኖር እንደ ኢትዮጵያውያን የፋሺስት ተንትታ እንትን አላችሁ ኤክስፒሪየንስ ፋሺዝም አገራችን ላይ ከዚህ በፊትም ትልቅ እንትን ትቷል ከዚያ በምንም አይነት መንገድ ዘረኝነትን ዝም ብለን ማየት የለብንምና ዋናው የዛሬ ያለን ኃይላችን ድምጻችን ነው እና ሁሉም ሰው ወጥቶ እንዲመርጥ ሲመርጥ ደግሞ በሐሳቡ ዲሞክራሲ አደጋ ላይ እንደሆነ እንዲያው እንዲያስተውስ ነው ያንን ነው እኔ ዋናው መልእክቴ
በጣም ጥሩ በነገራችን ላይ የስዋሪ ዴሞክራትን በተመለከተ አንድ ዜና ደግሞ ሰምቼ ነበር ከነሱ የነሱን ፓርቲ በተመለከተ ካላቸው ፕላንና አላማ አንዱ የስዊድን ተወላጅ ካልሆነ በስተቀር ወይንም ደግሞ የስዊድን ዜግነት ከሌለው በስተቀር ማንኛውም ሰው አኩት ብቻ እንዲታከም አኩትሊ ሲታከም ከዛ ውጭ ግን ለምሳሌ ይሄ ዩትሬኒንግ የሚጠይቅ ካንሰር ቢዘው የተለያዩ በሽታዎች ቢዙት ምንም አይነት ህክምና እንዳይደረግለት አኩት ብቻ ሲሆን እንዲታከም የሚል አላማ አላቸው ቤት ዶም ዴ ቪ ፕሮተሮም ስዋሪ ዴሞክራትና Jag såg på tv häromdagen det står att jag vet inte om det var på tv eller text-tv eller på nyheterna i tidningarna där det står att om man är inte svensk medborgare då får man inte få sjukvård förutom akut vård. Visst är det om det här?
Nej, det visste inte. Jag måste bara säga att jag tycker det är väldigt viktigt att man poängterar sjukvård även skola, det är en del av de mänskliga rättigheterna. Och det är viktigt att nu när fascisterna växer starka att man håller fast vid de värderingarna också. För det är så här att nu när de säger så här att den här gruppen främst eller den här gruppen som Jerzy var inne och pratade på. Jag förstod mycket av det hon sa. Jag har varit mycket med etiopier det sista.
Ja, jag förstår. Nästan förstår vad etiopierna tänker och tycker.
I alla fall säger.
Ja.
och det är ju sådana ställen grupp mot grupp. Men jag vill också lyfta fram en grej till som jag tycker är riktigt obehaglig med deras program. Alltså Sverigedemokraternas program.
Och det är det att i deras program så står det nämligen om nedärvd essens. De hävdar helt enkelt att det finns en nedärvd svensk essens. Så det innebär att om ni skulle få barn, eller om ni har barn, att de aldrig kan bli svenskar. Alltså en hel omdefiniering av det svenska begreppet. För att vi, alltså vi socialdemokrater och alla andra partier har innan kopplat det till medborgarskapet och dig själv. Frågar dig och du svarar, ja, jag är svensk. Ja, men då är du svensk. Men de säger att det är någonting som man ärver. Och då, och när man
ber, genetisk.
De hävdar att det är något genetiskt, ja. Och när man frågar dem vad det här betyder, då kan de inte svara på den frågan. Och det blir väldigt obehagligt, för att det är samma retorik som till exempel när deras partiledare för 10 år sedan sa att Zlatan Ibrahimovic, att han inte är svensk.
Han rör sig inte som en svensk. Han har inte den här essensen.
Men berätta, hur kom det sig att de har fått nästan 20-någonting% nu för tiden? Vad är det som gör att folk väljer dem istället för sossarna eller moderaterna eller vad det nu är?
Bara säga att de senaste 2 veckorna har kunnat se hur socialdemokraterna ökar enormt mycket i opinionen. Det är jätteglädjande tycker jag såklart. Vi behöver öka lite till för att kunna vinna makten. Vi behöver öka med ett par procent till. Det är nog räckhåll just nu med tanke på att vi ökar. Och Sverigedemokraterna har de senaste veckorna rasat i opinionen. Ihop med Moderaterna. Moderaterna kan ju inte riktigt heller svara på om de tänker samtala eller inte samtala med Sverigedemokraterna efter valet. Där är vi klara och tydliga. Vi kommer inte samtala, vi kommer inte samarbeta med Sverigedemokraterna. Det Sverigedemokraterna gör som metod, det är att de ställer, precis som Jerzy sa här, de ställer grupp mot grupp. De använder sig av ilskan. Som politiskt medel, och det är väldigt farligt också, för att samtidigt så här, de riktar sig hela tiden neråt mot de som står längst ner i samhället. Det är alldeles så att de riktar ilskan uppåt mot de rikaste i samhället, eller hur resurserna fördelas. För att om man kollar på det så ekonomiska politik, så är det en klar och tydlig högerpolitik. Det är en klar orättvis politik som de för. Den är mot kvinnor, den är mot invandrare och den är mot löntagare.
Yes.
Han lärnas ha ett jag eller mindre något sådant i mörta chöla milo. Andra hulle som måste oss hjälpa det. Hulle med Sverige demokraterna i mörta så fascista i delen. Igen, mindre nå, lämnde nå i mörta chöla milo. Andra det så hon förhårt i tagkamarlo. Alla delen. Medialer hulle med Sverige är en mindre mat sitt och stiftat lite där regga. Här vad att oss ligger och förutus mäkina katalu. Ändin där inte nöjer, bemättekan. ሰዎች ይፈራሉ ማለት ማንኛቸውም የሰው ባህሪ ነው ፍርሃት አለ ሁላችንም ውስጥ ሁሉም ሰው ደግሞ በቂ ትንተና አናሊሲስ አድርጎ አይደለም አንድ እንት ላይ የሚደርሰውና ያ ሰው ሰርቶ የሚውለው የሚያድረው ሰው ደካማው በሶሻል ሚዲያ የሚተላለፍ ማቱሸት አለ ዛሬ እንደምታውቁት ወጣቶች ልጆችን ባንዳር ወጣቶች ልጆች ቦርሳ አይነጥቃሉ አሮጊቶች እንደበድባሉ ይዘርፋሉ እየተባለ የሚወራው ኖሬ እሱን ይሌላ ይሄ እንደዛ እንዳልሆነ የሚናገር ድምጽ እስከሌለ ድረስ በስነ ስርዓት የሚያስረዳ እስከሌለ ድረስ ያ ምን ይሆናል ያ ፍርሃቱን እንትን ያደርግና አረ እነዚህ ሰዎች አሉት እነት ሆነ ይላል ከዚያ ኦፍ ኮርስ ማን ነገር ማይካድ ነገር ያለው በፊት እነሱ ይሉ የተነበረውን ጥያቄ ሌሎችም የፖለቲካ ፓርቲዎች ይያወጡ ማውራስ ሲጀምሩ ለነሱ ክሬዲት ይሰጣቸዋል ከዚያ አይ እነሱ እኮ ዘረኞች አንነሱም ዘረኞች አይደለንም ይላሉ ፕሮግራማቸው ውስጥ ሰው እኩል ነው ይላል ሰው ሁሉ እኩል ነው ግን ስዊድን ለመኖርና ስዊድሽ ለመሆን እኩል አይደለም
የአኒማል ፋርሙ ቢጤ ነው ሁሉም እንስሶች እኩል ናቸው ግን
ይሄ ነው እድል ከሰጠኝ ትንሽ ስለ ኮሙናል ማውራት ፈልጋ ምንድነው ብዙዎቹ ኢትዮጵያውያኖች የሚሰሩት ሰርቪስ ውስጥ ነው የአውቶቡስ ሾፌሮች ናቸው የኤልድሪዮም ሶሪ ውስጥ ይሰራሉ ባንኖም ሶሪ ውስጥ የዚህ የዌልፈሩ ዋናው መሰረት የሆነውን ስራ
አቅፈው ደግፈው ያዙ ነው
እና ይሄ በጣም ይሄ ህብረተሰብ አንደኛ ራስ የዲሞክራቲክ የሆነ ህብረተሰብ ዲሞክራቲክ እንዲሆን ያደረጉት እነዚህ ዘርፎች ናቸው ህብረተሰብ እነዚህ ተቋሞች ናቸው እና ምን አለ እኔ እንግዲህ ብዙ የአርቤስ ሚሊዮን ማለት
የስራ
ደህንነት እሱን ጥናት አድርጌያለሁ ብዙ የጻፍኩት አለ በመጻፍም በራፖርትም ብሎጋ በማድረግም ፓርላማ ውስጥ ነገሮች እንደዶ ማድረግም አውቃለሁ ብዙ ነገር ዛካባቢ ዌልፌር ሲስተሙንም አውቃለሁና ምንድነው አሁን ምን አለ ልክ ረፍት ከመጀመሩ በፊት የቋንቋ ጥያቄ ተነስተዋል ብዙዎቹ ሰዎች ቋንቋ በደም ስለማይናገሩ ለምሳሌ ኤልድሪዮም ሶሪ ውስጥ ተገልጋዮቹ በትክክል አገልግሎት ሊያገኙ አይችሉም የሚል ያንን ምንም ማለት እውነት የሆነውን እውነት ሆኖ ማየት ቋንቋ ወሳኝ ነው ማለት በጣም ትልቅ ሚና አለው ግን ቋንቋ በቂ አይደለም አገልግሎቱ ላይ በዚያው መረሳት የሌለበት ብዙ ሰዎች ደግሞ የውጭ ሀገር ዜጎች የሚሰጡት ያላቸው አክብሮት ለተገልጋዮች ትልቅ ስለሆነ እነሱን እንወዳለን የሚሉ ሰዎችም አሉ። ዋናው ግን ይሄ ሁሉ በእገሌ አላለ ሳይሆን ይሄ ቋንቋን ጥያቄ እየተጠቀሙበት ለዚህ ለዘረኝነት ፖለቲካቸው ለመጠቀም ቢላ እየሳሉ አሉ። እና ምንድነው ያ ቋንቋ የሚለው ጥያቄ ምን እንትን ያመጣል? እድገት ላይ የደሞዝ እድገት ላይ ያንዳንዱ ተቀጣሪ ላይ እና ራሱ ሴኩሪቲውን አሁን ፋሽስት አይዲያ ቢስፋፋና ምርጫ ፓርላማ ውስጥ ትልቅ እንትን ቢኖረው በተለይ ኮሚዩን ዳንስቲንግ ውስጥም ከመጣ ምንድነው የሚሆነው? ራሱ የሥራ ቦታ ደህንነት አርቤስ ሚሊዮ አይኖርም። አለቆች እንደፈለጉ የፈለጉትን አይነት አሁንም እንኳን ልዩነት ቢኖርም በዘር አሁንም ልዩነት አለ የደሞዝ የምን እና ያ ሁሉ ስላለ ያንንም ማስተዋወስ ያስፈልጋል ምርጫ።
ኦኬ ኦኬ። ቅድም አንደሽ ያለውን ተርጉም ተብያለው መጨረሻ ላይ ተናገረውን የምጣልኝ መልእክት እንደሚለው ምንድነው ያለው አንደሽ? እኔ ጠይቄ ነበር ታውቁ ነበር ወይ እኔ በቴሌቪዥን ያየሁት ይሁን በጋዜጣ ያነበብኩት ይሁን ብቻ አንድ እንትን መልእክት አይቼ ነበር ስዋሬ ዴሞክራቶች ወደፊት ፕላናቸው አንዱ የስዊድን ዜግነት የሌለው ማንኛውም ሰው እዚህ የሥራ ፈቃድም ይኑረው የመኖሪያ ፈቃድም ይኑረው የስዊድን ዜግነት የሌለው ማንኛውም ሰው ከአኩት ካልታመመ በስተቀር ሌላ ምንም አይነት ህክምና እንዳይደረግለት የሚል አላማ እንዳላቸው አንብቤያለሁ። እሱን በጠየቅኩት ጊዜ ምንድነው የሚለው አንደርስ ያለው ባጭሩ ለኛ ለሶሻል ዴሞክራቶች የጤንነትና የትምህርት እነዚህ ነገሮች ለሰው ልጅ አስፈላጊ ከሆኑት ወሳኝ የሰው ልጅ መብቶች ዋናዎቹ ናቸው። ማንንም ይሁን ማንንም መታከም መማር ወዘተ መብቶቹ ናቸው ነው ምንለው ነው የሚለው ለምንድነው እነዚህ ሶሻል ስዋሪየ ዴሞክራቶች ይሄን ያህል ድምጽ በአሁኑ ጊዜ አግኝተው ወደ ሁለተኛው ትልቅ ፓርቲ ለመሆን የበቁት ብለን ለጠየቅነው የሽም እንግዲህ የመሰለሽን በአማርኛ ተናግረሻል። አንደሽ ደግሞ የሚለው ምንድነው በአሁኑ ጊዜ እነሱ ወደ ታች እየወረዱ ከቅርብ ጊዜ ወዲህ የኛ ድርጅት ደግሞ የኛ ፓርቲ ወደ ላይ እየመጣ ነው። እነሱ የሚያደርጉት ምንድነው ደካማ ደካማውን የሰው ልጅ ደካማ ጎኑን ይወስዱና ያችን ይጠቀሙባታል። የሺ ቅድም እንዳለችው እሳት ሲቃጠል መኪና ሲቃጠል ካዩ ይኸው የውጭ ሀገር ዜጎች ናቸው የሚያቃጥሉት ማጅራት የሚመቱት እነሱ ናቸው ቅድም ነው ያነሳውት አይነት እንደዚህ ነገሮችን ከፍ ያደርጉና እነዚህ በተለይ ጠና ያሉት አሮጊቶቹ ሽማግሌዎቹ ይሄን ነገር በደም ለማይመለከቱት ውስጡን ገብቶ ስለማይመለከቱት እንዲሚያሚያርጉ ከሆነ እነሱን መምረጥ ይሻላል የሚለው ላይ ይደርሳሉ። ግን አሁን ሁኔታውን ያያየነው ነው ህዝቡም እየተገነዘበ ነው ነው ያሉ። እንግዲህ ያለኝ ባጭሩ አንደሽ በነገራችን ላይ ሁለታችሁም አንቺም ልታስረጅ ይችላልሽ ያ ወንደሜፈሽት ላይ ዮሆ ሆርታላ ሶማ ዲፌንስ ቲሎክ ሜ ኢኩፒየር ሶም ኩነ ኢንተርሰርሺያ ኤስዴ ኦክ ሱሳና ስዋሬ ዴሞክራተና ኦር ሶሻል ዴሞክራተና በሬታ ኮርት
det är också för att de har valt ett namn som ligger väldigt nära oss för de vet ju att vi är det statsbärande och samhällsbärande partiet i Sverige och på engelska så blir ju Social Democrats blir SD och vi har bara S för att vår parti är väldigt gammalt också vårt parti är grundades 1889 och då hade man bara en bokstav i partinamnet så det här med
vad kan du berätta till Etiopien till eller till de som lyssnar till på den här radion vad kan du berätta så att de kan särskilja SD och Sosan kort?
Ja, det kan man göra. Dels för att vi heter då Arbetarpartiet Socialdemokraterna.
Arbetarpartiet Socialdemokraterna. Ja, vad är eran symbol?
Och då har vi en symbol nu på varje valsedel också just för att man ska kunna särskilja som en röd ros.
Röd ros. Berätta på amarinja då. Skillnaden.
Ja, och det är mindalkut demokrati, social demokrati, Sverige demokrati. Men det är inte bara rabbinabber. Ja, nu. Det är ju annan. Så nu är det ju annan. ግን ዋናው ያ ጽጌረዳው ቀዩ ጽጌረዳ ነው ኦፍ ኮርስ የሰራተኛ አርቤታል ፓርቲ የሶሻል ዲሞክራትና ማለት ያ የሰራተኛው ማህበር ሶሻል ዲሞክራትና ያላሉና ዋናው ግን ያ ጽጌረዳው ነው
ኦኬ በሬታ ቦዳትፎ የሺ ባማርኛ ኦዲዮ ፖስቬንስካስካ ፍሸካ እበሸታሪ berätta vem får välja Delta i riksdagsvalet, vem får Delta i landstingsvalet, vem får Delta i kommunalvalet och vad är det man får, skillnaden på de här tre, kort och koncist. Jag kommer till dig.
Ja.
Så, varsågod.
Då kör vi hela Sveriges grundlag här på en minut.
Ja. Så vill jag gärna ha det.
Riksdagen, nationella parlamentet, där får alla svenska medborgare över 18 år rösta.
Okej.
Okay. Har hand om försvar, utrikespolitik, inrikespolitik.
Rubbet.
Och egentligen är Sverige en centralmakt. Så att det, man lånar ut makten då till exempelvis landstinget. Där får du rösta om du är över 18 år och folkbokförd i Sverige. Har hand om viss kulturpolitik, sjukvårdspolitik, viss
transport.
Kommunerna, det som ska ligga närmast medborgarna, där får du rösta om du är över 18 år och är folkbokförd i Sverige 3 år. Har hand om skola, har hand om i princip allting för så mycket ska ligga nära medborgarna som möjligt.
Okay.
Så att alla tre valen är viktiga.
Okej, okay. Varsågod.
Det är en parlamma med Märta och Kastras som inte har mött väl är det med allå. Nej, i Sweden, Zega, Jehone, Manningom, Sono. የስዊድን ፓርላማ እንግዲህ ከፍተኛው ውሳኔውን ማንኛውንም ውሳኔ የመከላከያ ጥያቄን አስመልክቶ የውጭ ጉዳይን ፖለቲካ ሁሉንም ፖለቲካ አስመልክቶ በከፍተኛ ደረጃ የሚወስነው የስዊድን ፓርላማ ነው። ከዚያ ኮሙኒና ላንድስቲንግ የሚባሉት ውስጥ እዛ ለመምረጥ አንድ ሰው ይሄ ፐርማነንት ፒዮል ስቲልስቶን የሚባለው 3 አመት ስዊድን ሀገር ፎልክቡክፈርድ
ግን ኡፔ ሆልስቲልስቶን ያስፈልጋል እንዴ? ፎልክቡክፈርድ ከሆነ በቂ መሰለኝ።
ያ ፎልክቡክፈሪንግ እኮ ራሱ ፐርማንት ስቲልስቶን ጋር የተያዘ ነው። ማን ፎልክቡክፈርድ ኦ ማን ኢንተር ፐርማንት
ስቲልስቶን ፎር ማን ራስታ ኢቨን ኦ ማን ኢንተር ኡፔ ሆልስቲልስቶን ኦ ማን ባረ ፎልክቡክፈርድ ለምንም ፍሊክቲንግ ሶም ኢንተር ኡፔ ሆልስቲልስቶን ደ ፎልክቡክፈርዳ ፖ ኡሊካ ኮሙነር
Jag tänker också hur är det med gästarbetare?
Precis.
Man får inte rösta. Alltså permanent uppehållstillstånd och folkbokföring, det är nog samma sak. Därför att även om man inte är svensk medborgare.
Nej.
Man är inte svensk medborgare. Nej. Men man har permanent uppehållstillstånd. Och de är 3 åren så man kan få nya var fjärde
år. Precis.
Så det är de två, folkbokföring och det är en och samma sak. Om det inte har ändrats de senaste åren.
Ja. Är man utländsk medborgare måste man vara bosatt i kommunen och folkbokförd i Sverige de senaste 3 åren.
Ja. För att kunna delta i kommunal och landsting. Folkbokförd.
Ja, det är samma sak.
Inte uppehållstillstånd, eller?
Folkbokförd.
Ja. Du behöver inte vara, du behöver inte ha, för jag vet att några har fått som inte har uppehållstillstånd än.
Då är det ändrat.
Då är det bokförd.
Ja, vallagen ändrades för några år sedan. Mm.
Ja, då är det ändrat.
Bakker omgrimen det nu, till parlamma mörcha missattafot, jesuiden zegennet i allo, kastras en mentamat bela jone, i parlamma mörcha, i mamrat i chidal, i parlamma mörcha andala chut, i astradishallan chis, som astradishallan, i agaritun takla la politikaon, i utu politikaon, i mekalakayon, wazet, betakla la intini da yosna. I landstingu dagmo, i astras en mentamat bela jihonuna, ፎልክቡክፈርድ በሚኖሩበት አካባቢ የተመዘገቡ ለምሳሌ ስቶክሆልምስ ኮሚን የተመዘገበ የዛ አካባቢ ቀበሌ ነው። ስቶክሆልምስ ኮሚን ላንስቲንግ መምረጥ ይችላል። ላንስቲንጉ ምንድነው? ሚያ ለኮሌክቲቭ ትራፊኩን ፖለቲካ በተመለከተ የህክምናን ፖለቲካ በተመለከተ ይመለከታል።
ሆስፒታሎች
ነው የህክምና። ሶስተኛው ደግሞ የኮሙናል ቫል ነው። ኦኬ ጥያቄ አለ አድማጭ አለ እንከፍታለን ለአድማጭ። የሶስተኛው ደግሞ የኮሙናል ቫል ነው። ኮሙናል ቫል ደግሞ ለአካባቢሽ ለቀበሌሽ ለምትኖርበት አካባቢ ወደ ህዝቡ ጠጋ ያለ ነው። ትምህርት ቤቶችን ኢቭን ቮርድ ሴንትራል ኡንደር ኮሙኒን ዋያ ፈሽቶር
ደላንስቲ
ኦኬ። እነዛን መንገድ የቀበሌሽን ምንድነው በረዶ መጥረግ ምናምን
የህፃናት ነው
ወዘተ እነዚህ
ሶሪ
ነፕሲስ نا እና ኤንድሬም ሶሪን ሄምሸንስ በተለይ ኢትዮጵያኖች እና
ሳታደጋ
አፕሴት እና ያንን ነው ያንን ለመምረጥ የኮሚኒ ኗሪ መሆን ብቻ በቂ ነው ዜግነት አያስፈልግም። ኦኬ አድማጭ ካለ አስገባቸው እንድንሳ እንደሱ ምን ይሰማ አርገው አሎ ተናስልኝ
አሎ ተናስልኝ እንደምን አደረራችሁ
ልኝ ቀጥሎ የኔም ቤት
እሺ ያ ስኩል ቪሊያ ፍሮጋ አንደርስ min fråga är att de flesta asylsökande har arbetstillstånd. Men de flesta har ingenstans att bo och, eller det är svårt att hitta bostad. Vad har Socialdemokraterna att erbjuda eller hur kan de lösa det här problemet? De flesta, även mammor, ensamstående mammor, jag ser att de flesta går runt och letar efter bostad. Antingen de måste de hyra andra hand och betala mycket. Och, eller de flesta de bor på hotell eller någonting. Vad har Socialdemokraterna liksom förslag att lösa det här? Tack.
Anders?
Ja, tack så mycket. Och tack för frågan. Det är en jätteviktig fråga och den rör väldigt många i samhället. Det handlar inte bara om asylsökande utan även handlar om i princip alla i Sverige just nu. Vi hade en regering under 8 år som inte lyckades lösa byggandet alls bra. Här i Stockholm har vi nu med tack också till regeringen lyckats bygga 40 000 bostäder under de här 4 åren. Förra året så påbörjade man 7 500 bostäder. Vi lovar till 2025 att man ska bygga 80 000 bostäder. Och det är en del av det hela. Och det är jätteviktigt att man bygger mycket. Men det handlar också om att vi även måste få bostäder till rimliga priser. För att många av priserna idag är alldeles för dyra för att vanligt folk ska ha råd med dem. Så därför handlar det om att vi måste fortsätta få upp byggandet. För att därigenom också kunna få rimliga hyror.
ያ እንግዲህ ምንድነው ያለው እንደ ተከታተልኩት ሌላ አስጭንቅላት ሌላ ጋር ዞሮ ነበር እሱ በሚያወራበት ጊዜ ከሌላ ጋር እንትል ነበር የገባኝ ምንድነው ባለፈው 40 ሺህ ያህል ቤት ሰርተን ነበር አሁንም እንቀጥላለን ይሄ ጥያቄ ለስደተኞቹ እንደሞ ፍቃድ የሌላቸው ነው እንደሞ የውጭ ሀገር ዜጎችን ብቻ ሳይሆን በአጠቃላይ ስዊድን ያለውን የቤት ሁኔታ በሚመለከት ነው ወያሁ ፍሽቶት ዶሐሳታት ኒ ፉርሸተር ቢጋ ኡፕ ኒ ሆቢክ 40000 ኦ i Stockholm bara. Mm. Men jag läste någonstans att i Stockholm har gått ned på sistone byggandet.
Ja, det är för att vi rivstartade så enormt många bostäder. Så nu har det gått ner något, men det är fortfarande väldigt högt. Vi fortfarande bygger fortfarande i samma takt som vi gjorde under miljonprogramsåren. Och miljonprogrammen, det var när vi byggde de här enorma...
Nej, men min fråga är varför minskade från förra året?
Ja, för att vi klarar inte att hålla uppe exakt samma byggtakt. Just nu, men just
det?
För att vi håller på att leta. Det är markanvisningar, det okay. är planprogram och okay. allt upp på
det. Okej. እና ምንድነው የሚለው ባለፈው አመት ሶኮን ብቻ ወደ 40 ሺህ ሰርተናል ግን ያንን መከተል አለበት ይሄን ለመከተል ደግሞ የኤራን ፓርቲ ሞስት ፉርቸታ ቪድ ማክተን ፎር አት ኩና ፉርቸታ ቢጋነት
ja precis uppenbarligen verkar det som att det är vårt parti som klarar driva igenom en så expansiv bostadspolitik.
Okej. የቤትን በተመለከተ የኛ ፓርቲ ነው ከሁሉም በላይ ለህዝብ የሚሆን ቤት ለመስራት ዝግጅትነት ያለው ነው የሚለው በስዊድን የሚጠርቁት በ60 እና በ70 የተሰሩት የቤቶች ምንድነው ለባስኬትኳይ የተሰሩ ለህዝብ እንዲበቁ የተደረጉት ቤቶች በእኛ ነው የተሰሩትና አሁንም ይሄን ማድረግ የምንችለው እኛ ነን ነው የሚለው አድማጭ አለ መሰለኝ ሌላ አድማጭ ይከተሉ
hey Anders me pro guy yeller for Anders hey Anders hallo ja me pro guy så här för alla dessa problem det skulle finnas skriftligt till folk att de kan läsa på sitt språk. Det ena problemet är för att skilja mellan SD och S. Det skulle vara bättre om man har broschyrer på sitt språk istället. Det är så många folk som bor, så många etiopier som bor i Stockholm. Det finns ingen information på amarinja. Fast det är mycket folk. Varför inte Socialdemokraterna ta upp den här frågan, inte bara för information utan i skolor och andra Skatteverket, alla dessa. Så många språk finns. men inte på Amarinja. Tack, kan du svara? Det är min fråga, tack så mycket.
Jag har samma åsikt om det här. Alltså faktum är officiella språket i Etiopien är Amarinja, åtminstone för närvarande. Men det finns inga broschyrer eller översättningar eller vad som helst på Amarinja. Däremot, det finns på Tigrinja. Det är bra att det finns på Tigrinja. Mm. Men på officiella språket på Amarinja finns inte. Och har ni gjort någonting för att förbättra det här?
Tack för frågan. Jättebra att den frågan kommer upp. Dels så vet jag att jag är ansvarig för en del av partiet. Så jag vet att partiet, alltså Socialdemokratiska partiet, vi kommer ha information på Amarinja. Och alltså om ifall alltså valet kommer att ha information om Amarinja. Däremot visste jag inte att inte staten, kommun, landstinget inte tillhandahåller information på Amarinja. Så att därför är det så himla bra att du tog upp den här frågan, för att det är någonting jag måste kolla på.
Okej, enligt argumenten och yeshodan chin mellesallu ikirta admatoch zenaun tinish alaf naragawallen ihe betam wassang selehone andesh emilo yew yetetekewun tiyake lemindinno baamarinya le etiopianoch buzu etiopianoch allu baamarinya mitelalef minim neger yellem le sele manninyawm neger belelochu hullu ይጻፋል እኔም ይሄን ነገር ካፈላለው በያለን ጥያቄ ምክንያቱም የኢትዮጵያ ኦፊሻል ቋንቋው ባሁኑ ጊዜ አትሊስት አሁን እንኳን አማርኛ ነው ግን በትግርኛ አለ ያ በጣም ቆንጆ ነው በትግርኛ መኖርም ወደፊት በኦሮምኛም እንዲኖር እንፈልጋለን ያ እናልባት ኦፊሻል ቋንቋችን ሆነም አልሆነም ግን ለምንድን ነው በኦፊሻል ቋንቋው በአማርኛ የሌለው ለሚለው እንግዲህ የመለሰው እኔ አላውቅም ነበር በመንግስት ደረጃ ይሄ አለመኖሩን አላውቅም ነበር ይሄ በጣም ጥሩ ጥያቄ ነው ያነሳው ይሄንን እኛም እናነሳዋለን ያ በመቀጠል ምንድነው ያለው በመርጫው ላይ አሁን ለመርጫው ኒስከ ሆፖ አማርኛ ኦን ቦለት ዋ
አፕሪስ
ሶቪል ከተሰ ነር ወር ዋር
አሶ ሶቪል ያፈርስቶ ስለ ሪያን ፊናስ ዱስ ከባ ሰቲል ዋር ዳ ነስታንስ
ኦኬ መጣቂዋለሽ
እኔ እንኳን ዋናው መልስ ምፈልገው ይሄ የኦፊሻል ቋንቋ መሆን አለመሆን ጥያቄ ሳይሆን እዚህ ያሉት የኢትዮጵያውያን እንደምትረዱት ግሩፕ በግሩፕ ነው ያለ ነው ግሩፖቹ ሁሉም የየራሳቸውን ጥያቄ የየራሳቸውን ጥቅም በመስራት አራምደዋል እኛ ኢትዮጵያውያን ግን አንድ መሆንና ማለት በኢትዮጵያዊነት ወይም ሌላውን ቋንቋ የሚፈልጉት እንዳልከው ነው አህመድ እንዳለው በጣም ጥሩ ነው በትግርኛ መኖሩ
yes
ግን ለአማርኛ ተናጋሪ ወይም አማርኛ የጋራ ቋንቋ ነው በሚልም ምንም ስላል ተሰራ ነው አሁን ማሰብ ያለብን በኢትዮጵያ ደረጃ ሳይሆን በስዊድናዊነታችን ነው እናዚህ ቋንቋውን ለማሳደንት በቋንቋችን ኢንፎርሜሽን ለማግኘት ስላል ተሰራ ነው
ተከከል
እና ያኛ ጉዳይ መሰለኝ
ይሄንን የሺ እኔ 100% ተቀበለዋለሁ ትልቁ ድክመት ያለው እኛ ጋር ነው ማስተዋወሱ አንድ ታሪክ አለ ያማርኛን ወደ ስዊድንኛ ስዊድንኛን ወደ አማርኛ ለመተርጎም የኢትዮጵያ ኮሚኒቲ ያን ጊዜ እኔ ልቀምሮኝ በመንመራበት ጊዜ መንግስት ድረስ ሄደን ነበር ጭቅጭቅ ይዘን መጨረሻ ላይ ሲጨንቃቸው እናንተ ራሳችሁ የሚተረጉምላችሁ ካለ ተርጉሙና አምጡና እኛ ወጪውን እንችላለን አሉኝ ተከራክረን መጨረሻ ላይ እኛ ጋር የነበረ ተስማማ ነው ሰው የምናለ እንብ ያለን ያንን ችሎታ የነበረው ተርጉሞ ያስቀመጠ ወደ 900 ገጽ የኛው ሰው ነው እና ሌላም ደግሞ አስተውሳለሁ እንደዚሁ ኢኒሼቲቭ አንስቼ ነው ከሆኑ ሰዎች ጋራ ይሄን ነገር አብረን እንስራና መንግስት ወደ አማርኛ ይተርጉሙልን በተለያየ ምክንያት እርስ በርሳችን መባላት እንወዳለን ሳይሳካልን ቀረን ቢጨንቀን መጨረሻ ላይ እኮ የኢትዮጵያ ማህበር አንድ አነስተኛ ዲክሽነሪ እንጃ ታስተውሽ እንደሆነ ያ ስልና ማረኛ ዲክሽነሪ አሳተምን በአቅማችን በራሳችን ወጪ በራሷ ያችን ወጪዋንም እንት እንዲሸፍን አድርገን ለህዝብ ሸጥለው ግን ያ እንዳልሽው ችግሩ ያለው እኛ ጋር ነው አሁንም ቢሆን ማድረግ እንችላለን ግን ለዛ መተባበር ያስፈልጋል ይሄን በዚህና አቆመው አንድ ጥያቄ አለኝ ካድማጭ የመጣ ምንድነው የሚለው የምርጫ ካርድ ያልመጣልን የጠፋብን የት ማግኔት እንችላለን ይላል መመለስ ይችላልሽ ቤት ብሉ ነው እንትም ደሃ ደን እንፍሮጋ ሶም ያፊክ ፍሮን የኖም ቴሌፎን ሁር ዮር ቪ ሶም ሆር ኢንተ ፎት ቦር ረስት ኩት ኦክ ሶም ሃፍ ፍሉራ ቴሌ ታፓ ረስት ኩት ሁር ዮር ቪ
አ የተብራ ፍሮጋ ኦክሳ
Jag ska bara säga, när det gäller den förra frågan om språken där, jag tar upp det imorgon redan med berörd myndighet och kollar upp den.
Okej, bra. Låt mig översätta den. Jag har en tiake, jag har en betemelekat tiake, malet mörtsjaun, vilken av dem? Är det när det gäller valet eller totalt överhuvudtaget om att amarinja inte finns?
Överhuvudtaget
att amarinja inte finns. Okej, amarinja, alemenorun, amarinja, inte andekuanko, ከሚመለከተው የመንግስት መስሪያ ቤት ጋር ጥያቄውን አነሳለሁ ይላል ትክክል ነው ማንሳቱ ቆንጆ ነው ግን ይሄንን ስራ ላይ ማዋል የሚቻለው የሽም እንዳለችው እኔም የማምንበት ራሳችን ኢትዮጵያኖች ይሄን ይደረግልን ብለን በአንድ ድምጽ ዛሬ የሺ ሄደሽ ይደረግልን ስትይ እኔ ነገ ሄጄ በጓሮ በኩል ሄጄ ይሄንን ሊያደርጉ የሚፈልጉት እንደዚህ 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 አይነት ናቸው በመጥይበት ጊዜ በመልበት ጊዜ ያንን ኢንተረስት እንዲያጣ ነው የሚያደርጉት ሶ መጠንቀቅ አለብን በጋራ ለጋራችን በውስጣችን ያለውን ችግር ይዘን በጋራ ባንድ ላይ ሄደን ብንሰለፍ ሁሉም ይደረግልናል ይሄንን ያውቀዋለሁ ግን ያ ችግር አለብን እርስ በርሳችን መጠላለፍ እንወዳለን አንፎርቹኔትሊ በሚያሳዝን ሁኔታ ሶ ዲትስዋር ኔድ የለ ደህር ዶም ሶሚንታ ፎት ሲና ረስኮርት ኤለ ሶማታ ፓሲና
ሶማታ ቦካ ስለዚህ ዱ ካን ረስታ ሬዳን ኢዳግ ፖ ኖት ኦፍ ስቶክሆልምስ ኮሙንስ ቢብሊዮቴክ och i övriga landet kan du nog också rösta på bibliotek eller förtida röstlokaler som det heter. Om du har tappat bort din röstkort så räcker med att du har identifikation med dig. Då kan du gå och rösta.
Förlåt mig, jag håller på att läsa något meddelande från Etiopien som jag fått en gång till.
Ja, och du kan rösta redan idag. Här i Stockholm kan du rösta på något av biblioteken. Du kan
men de har ju tappat kortet.
Det var andra delen av svaret.
Okay.
Och du behöver inte ha med dig röstkortet. Det räcker med att du har ID med dig.
Okej. Okej. ቀድም ለጠየቅነው ጥያቄ ረስኩርታችን ጠፍቷል ለምትሉ ዛሬውኑ ጀምራችሁ በላይብረሪዎች በመሄድ እደ ቪልከት ቢብሊዮቴክ ሶሜልስ
ደረ ፈርቲስ ረስኒንግ ወደ ፍላስተ ቢብሊዮቴክን ሃር ፈርቲስ ረስኒንግ
ፈርቲስ የሚሉት አስቀድሞ የሚመረጥበት ላይብረሪዎች አሉ እዛ ሄዳችሁ መታወቂያ ብቻ በማሳየት መምረጥ ትችላላችሁ ይላል አሁን የደረሰኝ መልእክት አለ የሬዲዮን ፕሮግራም በሚመለከት ከኢትዮጵያ የአቶ ንጉስ ን እየጠበቁ ነው የአማራው ድርጅት መሰሉኝ ባልሳሳት የቃላ ቀባዩ ናቸው የማን በኢዴን የበኢዴን ነው የበኢዴን የመገናኛ ሐላፊው ናቸው ይጠብቃሉና በጣም አመሰግናችኋለሁ ዜናም አለን እሳቸውም እየጠበቁ ነው እንደምሰማው ስለዚህ የመጨረሻ አጭር ድርሰት
አሁን የመጨረሻ ማለት የምፈልገው ያው ኢትዮጵያውያኖች ዛሬውን ምረጡ እኔ እንዳልሞት ብዬ ሳልመርጥ አሁን ለመምረጥ ዝግጁ ነኝ ነገ እና ከዚያው ተደፈ የሥራ ጓደኞቻችሁን ኢትዮጵያውያን ይቻሉንትን ሁሉንም ይሄንን መልእክት እየነገራችሁ እንዲመርጡ አድርጉ
ኦኬ አንደሽ ዱዌ ኑመር 5 ሪክስ ዶገን ፎር ኢትዮጵያር ዲ ቪክቲጋስ ፎር ኦሲ ፎር ሜ ያት አንደሽ ክሪሳቶ ኢን ሪክስ ዶገን ነስተቫሎት ኦክሶ
ታክ Och då kan man säga så här, i Sverige är det inte särskilt vanligt med att någon lyckas personkryssa sig in på ett uppdrag.
Vi har ju börjat.
Men däremot så kan man då, genom att kryssa nummer 5 exempelvis som är min plats, så kan man visa då att det här är bra arbete som man stödjer.
Just det.
Så genom personkryss kan man också visa vilken inriktning man vill ha på den politiken eller på det partiet.
Mm. Och det... Du är på nummer 5.
Ja.
Och sen vad jag förstår, vi ska ha något möte på Etiops center snart.
Ja, precis. Nästa söndag.
Nästa söndag. በሚቀጥለው ሳምንት አንደሽ ከኢትዮጵያኖች ጋራ ውይይት ያደርጋል በኢትዮጵያ ኮሚኒቲ እንግዲህ ምርጫውን በተመለከተ አንደርስ ለኢትዮጵያኖች የሚሰራውን ስራ እንዲቀጥልበት የምንፈልግ ኢትዮጵያኖች በሙሉ እናንተ ብቻ ሳትሆኑ ጓዶቻችሁም የሥራ ጓዶቻችሁም የምታውቋቸውም በሙሉ በሪክስ ዳክስ እንትኑ ላይ ሊስቱ ላይ የሶሻል ዴሞክራት ሊስት ላይ አንደርሽን ክሪስ አድርጉ ኤክስ አድርጉ ማለት አራት እንትን ምን ነው ስኩዌር አለ ስኩዌሩ ላይ አምስት ቁጥር ላይ ያንደርሽን ስም እንትን አድርጉ ያ ማለት አንደርሽ የጀመረውን ስራ እንደግፋለን ፓርቲውን ብቻ ሳይሆን አንደርሽን ማለታችሁ ስለሆነ ይሄን አድርጉለት ይሄን የኢትዮጵያ ድምጽ ሬዲዮ በእውነት ከልብ ያመሰግናችኋል እንድታደርጉም ይፈልጋል ምክንያቱም አንደርሽ ከኛ የበለጠ እንጂ ከበማያን ሁኔታ ለኢትዮጵያችን የታገለ ነው የአና ጎሜዝ ምንድነው የአና ጎሜዝን አርማ ይዞ የሚታገል ነው እንደውም ይዘነው ኢትዮጵያን ገባለን Jag tackar så mycket och vi syns nästa vecka på söndag.
ያስም ተክሰም
የሺ እጅግ በጣም እናመሰግንሻለን። እንግዲህ ይልማደብሽ ወደፊትም ስለ ኮሚናል ምክንያቱም ኢትዮጵያኖች በብዛት የሚሰሩት ኮሚናል ስለሆነ እዛው ውስጥ ያሉትን የኢትዮጵያኖችን ችግር እያነሳ እንድንወያይ እድል እንደምናገኝ ተስፋ አደርጋለሁ። አመሰግንሻለሁ።
እንደምናርፍዳችኋል አድማጮች፣ ከረፋዱ 11 ሰዓት ከ6 ደቂቃ ሆኗል። ከኢትዮጵያ ድምጽ ሬዲዮ አጠር ያሉ ሳምንቱ አበይት ዜናዎች ቀጥለው ይሰማሉ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ትናንት ለመጀመሪያ ጊዜ ከሀገር ውስጥ ጋዜጠኞች ጋር ቃለ ምልልስ አካሂደዋል። በዚህም የተለያዩ በርካታ ጉዳዮችን ያነሱ ሲሆን የተወሰኑ ነጥቦችን እናነሳለን። አሁን ላይ ስላለው ስለ አዲስ አበባ ከንቲባ የተናገሩ ጠቅላይ ሚኒስትር እንዳሉት አሁን ላይ አዲስ አበባ አዲስ ከንቲባ እንደተሾመ የሚወራው ስተት ነው ብለዋል። ቀጣዩ ምርጫ እስኪደርስ ድረስ ከተማዋ በባላደር አስተዳደር ከመተመራ 3 ወጣት ፖለቲከኞች ተቀምጠዋል። ለጊዜው የተቆጠሩ የህዝብ ስራዎችን ይዘው ወደ ስራ ገብተው ውጤት እያሳዩ ነው በማለት መልሰዋል። በቀጣዩ ምርጫ አዲስ አበባ ህዝብ የራሱን ከንቲባ እንደሚሾም ተናግረዋል። ቋንቋን በተመለከተ የተናገሩ ጠቅላይ ሚኒስትር አብይ አህመድ በአለም ላይ ከአንድ በላይ ቋንቋዎች በአንድነት የብዙ ሀገራት የሥራ ቋንቋ ሆነ ያገለግላሉ። በኢትዮጵያ ማፋን ኦሮሞ የሥራ ቋንቋ ይሁን የሚል ጥያቄ ያለ ሁሉም ወገን ከአንድ በላይ ቋንቋ ለማወቅ ቢጥር መልካም ነው። ይሁን እንጂ አፋን ኦሮሞን የሥራ ቋንቋ ለማድረግ የህገ መንግስት ማሻሻያ ስለሚያስፈልግ አሁኑኑ ይሁን የሚባለው ተገቢ አይደለም ብለዋል። አማርኛን ጨምሮ ሁሉም ኢትዮጵያዊ ከአንድ ቋንቋ በላይ ለማወቅ መጣር አለበት። ሁሉም ነገር ህግና አሰራርን ተከትሎ የሚታይ ጉዳይ ነው ብለዋል። የታጠቁ ኃይሎች በተመለከተም ወደ አገር ቤት የተመለሱት ነፍጣቸውን ጥለው በሰላማዊ መንገድ ለመታገል ነው። እነሱን የሚደግፍ ተቋም እንደሚደራጅም ተናግረዋል። የኢትዮጵያዊነት የአቃፊነት ባህል ነው ያለው እንጂ አግላይ አይደለም። አልፎ አልፎ የታዩ ጥፋቶች መታረም ያለባቸው ናቸው። የተፈናቀሉም ወደ ቀያቸው እንዲመለሱ ጥረት ይደረጋል ብለዋል። ወጣቶች ለስርዓት መታገል እንጂ ራሳቸው ፈራጅ መሆንም እንደሌለባቸው ጠቅላይ ሚኒስትሩ አውስተዋል። የኢትዮጵያና የኤርትራ ሰላም ስምምነት ማንንም ያሳካው ጅማሮንና የታየውን በጎ ፍላጎት ያማረ ፍጻሜ እንዲኖረው ማድረግ የሁሉም ድርሻ እንደሆነም ተናግረዋል። ሀብት በማስመዝገብ ሌብነት አይጠፋም። ዋና ጉዳይ ሌብነትን የሚጠየፍ አግላይ ትውልድ መፍጠር ላይ ትኩረትም ሊደረግ ይገባል ብለዋል። ኢትዮጵያ ክብሯንና ትልቅነቷን የሚመጥን የውጭ ዲፕሎማሲና ግንኙነት ስራ እየተሰራ ነው። አገራትም ይህን በማጤን ነው ወደኛ እየመጡ ያሉት ብለው ተናግረዋል። የህዳሴውን ግድብ በተመለከተም ለመስራት ወደ ስራ ስንገባ የጠራ ግንዛቤና አቅም ይዘን አይደለም የገባ ነው። የህዳሴው ግድብ በሚቴክ አቅም የሚጨረስ ፕሮጀክት ባለመሆኑ ሂደቱ እየተጠና ግንባታው በተሻለ አቅም ፈር የሚይዝበት መንገድ ለመቀየስ እየተሰራ ነው ብለዋል። ኢህአዴግ እስካሁን የርዕዮተ ዓለም መስመር ለውጥ አለማድረጉንም የተናገሩት ጠቅላይ ሚኒስትሩ ጥልቅ ተሃድሶ መስመር ላይ ነው ብለዋል። ኢህአዴግ በቅርቡ ባካሄደው ጉባኤ ይዟቸው በገባቸው አጀንዳዎች ላይ በመግባባት ነው የተለያየው። ልዩነት አለ የሚባለው መሰረት የለውም። ልዩነት ቢኖር እንኳን መሰል ድምጾች እንዲደመጡ ነው የምንፈልገው ብለዋል። ኢህአዴግ ከላይኛው አመራር ሙሉ ለሙሉ ታድሷል ማለት አይቻልም። ጅምሩን አጠናክሮ ለመሄድ እየጣረን ነው ብለዋል። ወንጀል ሰርተው ማህበረሰብ ውስጥ ባለስልጣን የተደበቁትን ባለስልጣናት ጊዜው ረዝማል እንጂ ከመጠየቅ አይድኑም። የተሟላ መረጃ ሲገኝ ወደ አደባባይ ይወጣሉ ብለዋል። ኢህአዴግ ቀጣዩ ምርጫ ጊዜ ማራዘም ሀሳብ እንደሌለውም የተናገረው ጠቅላይ ሚኒስትሩ ስለ ማራዘምም አልተወያየንም ብለዋል። ምርጫው ያለ ምርጫ ኮሮጆ በዘመናዊ ኤሌክትሮኒክስ መንገድ በተያዘው ጊዜ እንዲካሄድ ከፍተኛ ፍላጎት እንዳላቸውም ተናግረዋል። በሁሉም ዘንድ ቅቡልነት ያለው ምርጫ ተቋም እንዲፈጠር የበኩላችንን እናደርጋለንም ብለዋል። ከሰኔ 16ቱ የቦምብ ጥቃትና ኢንጂነር ስመኘው ሞትን እንዲሁም የእሳቸውን ጤንነት አስመልክቶ ለተነሱላቸው ጥያቄዎች የመለሱ ጠቅላይ ሚኒስትሩ የሰኔ 16ቱ ጥቃት በሚመለከት ባለሙያዎች የደረሱበትን ማስረጃ በቅርቡ ለሕዝብ እንደሚያሳውቁ ተናገሩ ሲሆን የምርመራ ውጤቱ ገለጻ የዘገየው የተጣራ መረጃ ለሕዝብ ለማቅረብ ሲባል ነው ብለዋል። የኢንጂነር ስመኘው ሞት የሚያሳዝን ነው። ስለማማቱ ጥብቅ ክትትል ተደርጓል። ይህም ጉዳይ በምስራቁ የአገሪቱ ክፍል በተከሰተው አለመረጋጋት የምርመራ ውጤቱ ገለጻ ዘግይቷል። በቅርቡ ባለሙያዎቹ የደረሱበትን ውጤት ለሕዝብ ያሳውቃሉ ብለዋል። በእኔ ጤንነት ጉዳይ ላይ የተወራው አሉባልታ ነው። ሙሉ ጤነኛ ነኝ። በተለይ ከአሜሪካ ከተመለሱ ከጨረስኩ በኋላ ሙሉ ጤነኛው ነኝ በስራ ላይ ነኝ ያለሁት ብለዋል። በመጨረሻም ስለቀድሞው ፕሬዚዳንት መንግስቱ ኃይለማርያም ተጠየቁ። ጠቅላይ ሚኒስትር አብይ አህመድ አሁን ያለው የይቅርታ አዋጅ ሳቸው እንደማይመለከተና የቀይ ሽብር ጉዳይ በህገ መንግስቱ የተያዘ በመሆኑ ህገ መንግስቱ ከተሻሻለ ምናልባት ሊመለሱም ይችላሉ ሁኔታ እንዳለ ነው የተቆሙት። የቀድሞ የደህንነት አዛዥ ለማያስ ከፍተኛ ክትትል የተደረገ መሆኑ ተነገረ። ከሰኔ 16 2010 ዓ.ም ተመለከተ የመስቀል አደባባይ ፍንዳታ ጋር በተያያዘ የቀድሞ የደህንነት ሚኒስትር የነበሩት አቶ ጌታቸው አሰፋ ለማያስ ክትትል የተደረገ መሆኑን ምንጮቹን ጠቅሶ ይሳት ዘግቧል። የሰር ማዘዣ መጠንቱን ተከትሎ የህዋት ባለስልጣናት ግለሰቡ በሱዳን በኩል ከሀገር እንዲወጡ አድርገዋቸዋል የሚል እምነት በመንግስት ባለስልጣናት ዘንድ ያለ ሲሆን ያሉበትን ቦታ ግን እስካሁን በትክክል ለማወቅ እንዳልተቻለ ተነግሯል። የኢትዮጵያ የጸጥታ ኃይሎች ግለሰቡን ለማያስ ክትትል መቀጠላቸውን ምንጮች ገልጸዋል። አቶ ጌታቸው አሰፋ ከፈንዳታው ጋር በተያያዘ እጃቸው እንዳለበት የሚያሳዩ መረጃዎች የተገኙባቸው ሲሆን በርሳቸው ተዛዝ ከፍተኛ ቁጥር ያላቸው የጦር መሳሪያዎች ከቦታ ቦታ ሲዛወሩ መያዛቸውንም ምንጮች ተናግረዋል። አቶ ጌታቸው አሰፋ በኢህአዴግ ስራ አስፈጻሚ ስብሰባ ላይ እንዳልተገኙ ተዘግቧል። የሶማሊያ ክልል ህዝብ አቶ አብዲ ኤሌ ፈላጭ ቆራጭ አገዛዝ ሲደርስበትን የቆየውን ግፍና በደል ያለማሰለስ ሲታገሉና ሲያጋልጡ የቆዩ አክቲቪስት ሙስጠፋ ዑመርን በርዕሰ ብሔርነት ክልሉን እንዲያስተዳድሩ መርጧል። በተባበሩት መንግስታት ድርጅት ሰብአዊነት ድጋፍ አገልግሎት ክፍል ውስጥ በጎረቤት ሀገራት እያገለገሉ የነበሩት የ45 ዓመቱ አቶ ሙስጠፋ ዑመር በአብዲ ኤሌ ለስደት ከተደረጉ የክልሉ ምሁራን መካከል አንዱ መሆናቸው ተዘግቧል። ከክልሉ ከስራ ተባረው ወደ አዲስ አበባ በመምጣት መንግስታዊ ባልሆነ ድርጅት ቱስ ስራ የጀመሩት አቶ ሙስጣፋ በፈላጭ ቆራጩ አብዲ ኤሌ አገዛዝ በኩል በወገኖቻቸው ላይ የተፈጸመ ያሉ ግፎችን ከማጋለጥ ባለመቆማቸው ነው ወደ ጎረቤት ሀገር ተሰደው የነበረው። ካሉበት የስደት ቦታ ሆነው የአክቲቪዝም ትግላቸውን በመቀጠላቸውም የሰባ ዓመት አባት አዛውንታቸው በአብዲ ኤሌ ታስረው ለእንግልት ከመደረጋቸው በላይ ወንድማቸው ኢንጂነር ፈይሰል እንደተገደለባቸው ተዘግቧል። እንደ ሂማን ራይትስ ዎች በመሳሰሉ ዓለም አቀፍ ሰብአዊ መብት ተሟጋቾች ዘንድ ክስ የተመሰረተባቸውና በከፍተኛ ተደራራቢ ወንጀል የሚፈለጉትን አብዲ ኤሌን በቅርቡ ከስልጣን ያነሳው የክልሉ ምክር ቤት ሰሞኑን አክቲቪስት ሙስጠፋ አብዲ ኤሌን ተከትለው ክልሉን ይመሩ ዘንድ በርዕሰ ብሔርነት መርጧቸዋል። አብዲ ኤሌ ከስልጣን ተነስተው በእስር ማቆያ በሚገኙበት ወቅት በአሳዳጃቸው ቦታ ላይ የተቀመጡት ፕሬዚዳንት ሙስጠፋ ቀለማላ ፈጽመው ስልጣናቸውን ይረከባሉ ተብሏል። ርዕሰ መስተዳድር ሙስጠፋና አስተዳደራቸው በተለይ በህዋት የተዘወሩ የክልሉን ህዝብ ከሌላው ኢትዮጵያዊ ወገኑ ለማጋጨት አቶ አብዲ ኤሌ የዘረጉትን የልዩነትና የአምባገነነት ሰንሰለት በመበጣጠስና ለህዝቦች መቀራረብና የጋራ ጥቅም በደንብ በመስራት ለተጀመረው ሀገራዊ አንድነት ጉልህ ሚና ይጫወታሉ ተብሎ እንደሚጠበቅም ተዘግቧል። በኢትዮጵያ ተፈጠረውን የለውጥ ሂደት ተከትሎ የተለያዩ ታዋቂ ሰዎች የፖለቲካ ድርጅት መሪዎች ወደ ሀገር መግባታቸውን ቀጥለዋል። በዚህ መሰረት ባሳለፍነው ሳምንት በውጭ ሲንቀሳቀስ የነበረው የመላ አማራ ህዝብ ድርጅት አመራሮች ሀገር ገብተዋል። በትናንትና ሁለት ደግሞ ጋዜጠኛ ሙሉቀን ተስፋውን ጨምሮ የልሳን አማራ ሚዲያ አባላት ወደ ሀገር መግባታቸው ተዘግቧል። በተያያዘ ዜና አርቲስትና አክቲቪስት ታማኝ በየነ የፊታችን ቅዳሜ ከ2 ዓመት የስደት ቆይታ በኋላ ወደ ሀገሩ ይመለሳል። ሀገር ሲገባ በመንግስት ደረጃ ከፍተኛ አቀባበል ለማድረግ ዝግጅት መጠናቀቁ ሲገለጽ፣ በዚህ መሰረት ቅዳሜ በቦሌ ከፍተኛ አቀባበል ከተደረገለት በኋላ የመድረክ ህይወቱን ወደ ጀመረበት ብሔራዊ ቲያትር በማቅናት ጉብኝት እንደሚያደርግም ተገልጿል። በማግስቱ እሁድም በኤግዚቢሽን ማዕከል ከህዝብ ጋር እንደሚገናኝ ከወጣው ፕሮግራም ለማወቅ ተችሏል። በሌላ ዜና ተወዳጇ የመድረክ ሰው አለምጻይ ወዳጆም የፊታችን ማክሰኞ ወደ ሀገር እንደምትገባ ሲገለጽ፣ ለአለምጻይ ወዳጆም የአዲስ አበባ ከተማ አስተዳደር አቀባበል ለማድረግና የተለያዩ ፕሮግራሞችን እንደሚያዘጋጅ ተዘግቧል። የኢትዮጵያ ድምጽ ሬዲዮ የተመሰረተበትን 25ኛ ዓመት ኢዮቤልዩ ለማክበር ከፍተኛ ዝግጅት እያደረገ ነው። ይኸው ሴፕቴምበር 8 የሚከበረው የአዲስ ዓመት ልዩ ዝግጅትና የሬዲዮኑ 25ኛ ዓመት በዓል ላይ የተከበረው አና ጎሜዝ የስዊድን ፓርላማ አባሉና ኢትዮጵያ ወዳጁ አንደርስ ሾስትበሪ፣ የስቶክሆልም ምክትል ከንቲባና የትምህርት ሚኒስትሯ በእንግድነት ሲገኙ ከኢትዮጵያም ጋዜጠኛ ተመስገን ደሳለኝ እንደሚገኝ ተዘግቧል። በተያያዘም በስዊድን የሚገኙ የተለያዩ የኢትዮጵያ ኮሚኒቲዎችና በስዊድን የኢትዮጵያ ኤምባሲ በመተባበር ግንቡን እናፍርስ ድልድዩን እንስራ በሚል የፊታችን ኖቬምበር በጋራ ለማክበር ስምምነት መድረሳቸውም ተዘግቧል። በመጨረሻም በህዝባዊ ወያነ ሓርነትና በባዴን መካከል ያለው ልዩነት የተካረረ መምጣቱ ተዘግቧል። የህወሓት ስራ አስፈጻሚ አካላት በተለይ በአማራ ክልል የተካሄዱ ሰልፎችን በሙሉ ህገ መንግስቱን ያላከበሩ የነፍጠኛና የትምክተኛ ሰልፎች ነበሩ ማለታቸውን ተከትሎ ሰሞኑን መልስ የሰጡት የአማራ ክልል ኮሚኒኬሽን ጉዳዮች ሚኒስትር ከእንግዲህ በየትኛውም መልኩ የአማራን ህዝብ ለማሸማቀቅ ነፍጠኛና ትምክተኛ ማለትን አንቀበልም ሊተረድ ይገባዋል ካሉ በኋላ ይህንን ቃላት የሚጠቀሙ አካላት ላይ ተመጣጣኝ እርምጃ እንደሚወስዱም ተናግረዋል። በተያያዘ ዜና ባዴ ላለፉት 27 ዓመታት በህወሓት በኩል ባዴንን ሲያሾሩ የነበሩትን በረከት ሰሞንና ታደሰ ጠንቀሹን ከባዴን ስብሰባ ከመድረሱ በፊት አግዷል። ይህም ባዴን ለውጡን በሚገባ እየከወነ ለመሆኑ ምስክር መሆኑን በረካቶች እየተናገሩ ነው። የሳምንቱ አበይት ዜናዎች ተጠናቀዋል። ከቀሪ ፕሮግራሞች ጋር መልካም ቆይታ።
አዲስ አመትና ለ25ኛ ኢትዮጵያ ድምጽ የኢዮቤልዩ ዝግጅት በዓል በሰላም አደረሰ።
እነሆ የኢትዮጵያ ድምጽ ራዲዮ በስዊድን ለኢትዮጵያውያን መገልገያ እንዲሆን ከተመሰረተ 25 አመት ሞላው።
በርሶ ድጋፍና እርዳታ በሬዲዮ አባላት፣ አዘጋጆች፣ ተባባሪዎችና ሙያተኞች ዝግጅቱን በየሳምንቱ ሲያስተላልፍ የቆየ ኢትዮጵያ ድምጽ ሬዲዮ የ25ኛ አመቱን ኢዮቤልዩ በደማቅ ሁኔታ ለማክበር በመዘጋጀት ላይ ይገኛል።
ይህን በዓል ከሌላው ጊዜ ልዩ የሚያደርገው 25ኛ አመቱ አንዱ ሲሆን፣ በሌላ በኩል ደግሞ ሀገራችን በፍቅር በመስማማትና አንድ በመሆን ላይ ተመሰረተ የለውጥ እርምጃ እያደረገች ባለችበት ጊዜ ላይ በመቀሙ ነው።
በዚሁ ምክንያት የሃይማኖት አባቶች በስዊድን የኢትዮጵያ ኤምባሲ አባላትና ልዩ ልዩ እንግዶች በዝግጅቱ ላይ እንዲገኙ ጥሪ ተደርጓል።
የኢትዮጵያን ወዳጅ የሆኑት ተወዳጇ ሚስስ ሃና ጎሜዝ እንዲሁም በስዊድን የከፍተኛ ትምህርት ምርምር ሚኒስተር ሄለን ሄልማርክ ክኑትሶን፣ የስቶኮልም ምክትል ከንቲባ የሆኑት ስቴፋን ኦንሶን፣ የፓርላማ አባል የሆኑት የተከበሩ አንደርስ ኦስተበሪ እንዲሁም በኢትዮጵያ የዲሞክራሲ ትግል መሳካት ጉልህ ሚና ያደረጉትን ዳኛ ብርቱካን መደቅሳን በእስር በነበሩበት ወቅት ቤተሰቦቻቸውን ሄደው የጠየቁት የተከበሩ ካሪና ሄግም ይገኛሉ።
ከኢትዮጵያ ደግሞ ሰማዕቶች የነጻነት ታጋዮች ጋዜጠኛ ተመስገን ደሳለኝ ወደ ስዊድን በመምጣት በዓሉን ከኛ ጋር ያሳልፋሉ።
እንደተለመደው ሁሉ በወጣት ሴቶች ልጆች የተዘጋጀ የአበባ የጎሽ ዜማ ይደመጣል። ከአዘጋጁ ኮሚቴም የእንኳን ደህና መጣችሁ መልእክት ተላልፎ
ችን ፕሮግራማችን እንደቀጠለ ነው እንግዳችን እስኪገቡ ድረስ በስለ አዲስ አመት ዝግጅት እንነጋገራለን እስቲ ያሳቦችን አንሳመድ
አመሰግናለሁ እንግዲህ እዚህ ስቱዲዮ ውስጥ አሁን አንዳንድ አዳዲስ እንግዶች ሁሉ መጥተዋል ዛሬ የተለያዩ ዝግጅቶች እየተገዘጋጁ ነው እዚህ ይሄንን እንግዲህ በ8 ሴፕቴምበር በሚደረገው የሬዲዮ 25ኛው አመት ኢዮቤልዩ ላይ በተለያየ በተቀናባበረ ሁኔታ ይቀርብና ታውታላችሁ የ25 አመቱን ጉዞ በፊልም እየቀረጹ ናቸው ምን ይመስል ነበር የሚገርመው ያን ጊዜ ሲጀመር የነበሩትን ሰዎች ሁሉ አንዳንዶቹን ዛሬ ያገኘዋቸው እዚህ ስቱዲዮ መጥተው የዛሬ 20 25 አመት የነበሩትን ሰዎች አዳዲሶቹም ደግሞ የስቱዲዮው ዋልታና ማገሮች እዚህ ይገኛሉ ገንዘብ ያዛችን እዚህ አለ የዚሁ ሰራተኞቹ ጄሪ ዚት ገኛለች ዜድ ያው ዜድ አለ መብራቱ አለ እስቲ የገንዘብ ነገር ያሳስባልና ብዙም ስለማላቀው እስቲ ወደ ገንዘብ ያጁሉ ዝብር እናንተ እንኳን ጊዜም እንትን ነው እሱ ነው በጀርባ ሆኖ ሬዲዮኑን ያዘው ዝግጅቱ ኢኮኖሚን በተመለከተ እንዴት ይመስላል እርዳታ ስፖንሰሮች ተጠይቀው እንደተጠየቁ አቃለው መልሱ የደረሳለ
አመሰግናለሁ እንግዲህ ስለ ስቱዲዮ
ከጀርባ ሆነ እኮ ብዙ ጊዜ ስለማታየው እዚህ መጣ ስለማታየው ያንተ በደንብ መስራትና ያንተ መሐለቆቹን ወይንም ገንዘቦቹን በደንብ መያዝ ለዚህ ለሬዲዮ ወሳኝ ነው ይመስገን ለፈጣሪ በጥሩ ሁኔታ ነው ያለው እስከማቀው ድረስ እና አሁን ደግሞ ዝግጅቱ ብዙ እርዳታ ይፈልጋል ብዙ ትልልቅ እንግዶች ይመጡብናል እንዴት ነው የእንግዶቹን መቀበል ማመላለሱ ማድረሱ ማምጣቱ በሆ ብሎ በጋራ መቀበሉ እነዚህ ሁሉ አሉ ለዚህ ሁሉ ወጪ ያስፈልጋል የሚሳካ ነው
አዎ የሚሳካ ለዚህ እንግዲህ መሰረታዊ ለሆነ ወጪዎች የሚሆን ገንዘብ ይኖረናል እንግዲህ ህብረተሰቡም ከኛ ጋር ነው ያለው የተወሰኑም ግለሰቦች ቢሆኑም ያው የተወሰነ ገንዘብ ስዊሽ ያረጉ ነው
ኦኬ
መቼም ቢሆን ያው የኢትዮጵያ ድምጽ ሬዲዮ ያለው በህብረተሰቡ እርዳታ ነው ያው የህብረተሰቡ ሬዲዮ ነው አሁንም ምናልባት ወጪው እንኳን የሚያንገዳግደን ቢሆን ያው እንደገና በህብረተሰቡ በእኛ ኢትዮጵያውን ድጋፍ
ተንገዳግደን ግን አንወድቅም
እንደምንቆም እርግጠኛ ነው
25 አመት ቆመን አሁን ተንገዳግደን አንወድቅም እየተስፋረጋለን
ምናልባት በዚህ አመት የተለየ የሚያደርገው እንግዲህ 25 አመታችን ነው ብዙ እንግዶች አሉን እኔም እንደማየው አሁን እንቅስቃሴውን ቀደም ብለን ስለጀመርን ጥሩ የተሳትፎ ነው ማየው
ምን አይነት ተሳትፎ ከህብረተሰቡ ትፈልጋላችሁ አሁን ከዚህ ከገንዘቡ በተጨማሪ ምን አይነት እርዳታ ያስፈልጋችኋል
እንግዲህ ሁሉም ሰው ለምሳሌ ትራንስፖርትን በመመለከት ብዙ እንግዶች አሉን ከኢትዮጵያ የሚመጡ እንግዶችን ወዲያ ማድረግ ነገር ሎጂስቲክ በመመለከት እቃዎች ለምሳሌ የሚገዙ እቃዎችን ከቦታ ወደ ቦታ በተለይ ድግሱ ቀን ወይም ከድግሱ አንድ ቀን ቀድሞ እነዛን ነገሮችን ወደ ድግሱ ቦታ ማምጣት አሉና ወይም መመለስ ግለሰቦችን ማምጣት መመለስ ሊሆን ይችላል ለማንኛውም ህብረተሰቡ ማድረግ የሚችለውን በገንዘብ ይሆን በጊዜ ወይም በትራንስፖርት የሚያደርገውን ነገር ለስቱዲዮ ደውሎ ወይም
ስብሰባም ዛሬ አለን አይደል
ስብሰባ ዛሬ 13 ሰዓት በኢትዮጵያ ኮሚኒቲ አለን እዛም መምጣት ይችላል እና መሳተፍ ይችላል እና የሁሉንም ተሳትፎ እንፈልጋለን የተለያዩ ኮሚቴዎች አሉን የዲኮሬሽን ኮሚቴ አለ የምግብ ኮሚቴ አለ የመጣት ኮሚቴ አለ ብዙ ኮሚቴዎች የመዝናኛ ኮሚቴ አለ
ግን በተለይ እኔ የሚያሳስበኝ ሁልጊዜ በየአመቱ ትንሽም ብስጭት የሚያደርገኝ የዲኮሬሽን ጉዳይ ወይንም ደግሞ የአዳራሹን የማዘጋጀት ጉዳይ ነው እንግዶች 7 ሰዓት ላይ ተጠርተው በዛ ሰዓት ሰው ለማስተካከል ወንበር ወዲያ ሲያረግ ትንሽ ያሳፍረኛል ያን ነገር ካሁን አስባችሁበታል እስቲ ጄሪ የዛው ውስጥ አለሽበት ምንም የሬዲዮ አዘጋጅ ብትሆኝም እዛው ውስጥ እንዳለሽበት ሰምቻለሁ የዲኮሬሽንና የአዳራሹን ጉዳይ በደንብ አስባችሁበታል እንደኔ እንግዶቻችን ሲመጡ እነዚህ ሚኒስትሮች እነዚህ ቱባ ሰዎች ሲመጡ እዛ አና ጎሜ ስትመጣ እዛ ወንበር ለመሰብሰብ ወዲያ ብትስትሉ ባይ መቼም ሀፍረቱ ይገለኛል ይሄን ነገር አስባችሁበታል
እንግዲህ እንደ ኮሚቴ ያው ኮሚቴው ራይራሱን ፕላን አድርጓል።
ኦኬ።
ስንሳት ለምግብ ኮሚቴዎቹ እንደሚያስረክብ የዴኮሬሽኑ ኮሚቴ ቀድሞ ነገሮችን በሙሉ ሃንድል አድርጎ ምግብ ኮሚቴው ነው የሚያቀበለው። ከዛን ደግሞ ባለ ምግቦቹ መጥተው ራሳቸው ይደረድራሉ። ከዛ ወደ እንግዳው ነው የሚሄደው። ከተ ወደ ትኬቱ ነው ወደ እንግዳው። ይሄንን ለማድረግ እንግዲህ በተቻለን መጠን ጠዋት ገብተን ነገሮችን ለማስተካከል እርስ በርስ እየተነጋገርን ነው። ምን እንደሚመስል እኛ እንግዲህ በኃላፊነት የዛን ቀን ልታዩት ይገባል ብዬ አስባለሁ።
በጣም ጥሩ ዘውዱ። አንተም የሬዲዮ አዘጋጅ ብትሆንም እዚህ ኮሚቴ ውስጥ አለበት፣ ከእናንተ ራስ አንወርድም እኛ።
አዎ፣ በእርግጥ ኮሚቴ ውስጥ አለሁበት። ከዚህ በፊትም ባሉ የዲኮሬሽን ስራዎች ላይ በየአመቱ አሁን ለሶስተኛ ጊዜ ስሳተፍ፣ ነገር ግን ከዚህ በፊት ያሉትና አሁን ለየት የሚያደርገው ነገር ከዚህ በፊት በኮሚቴ የተዋቀረ ስራ ይሰራም ነበር። የኬሌ ኬሌ የዲኮሬሽን ሰራለን የሚባለው በዛ ታይም ላይ ደግሞ የተወሰነ ሰዎች ይመጣሉ፣ ግማሹ ይቆዩ ይዘገያል። ማቴሪያልም የተወሰነ ይኖርና ጉለት ይኖራል፣ አንዱ ሊገዛ ይሄዳል፣ በዛው ይቆያል። እንዲህ ያለ ነገሮች ነበሩ። ሌላው ነገር ደግሞ ምንድነው፣ አዳራሹ ለዲኮሬሽን ቀድሞ አይከፈትም ነበር ከዛ በፊት ምናልባት ያሁኑን ባላቅም። ችግሮቹ ያን የሚያጓትቱት ነገሮች እነዚህ ናቸው። አሁን ግን በኮሚቴ የተቋቋመ ስላለ ማማ እንደተመደበ ስለሚታወቅ እኛም ደግሞ በስልክ ተሰብስበን የተናገርንበት ጉዳይ ስላለ እንደ በፊቱ የመጓተት ነገር አይኖርም። ሜቢ ሊያጓትተው ይችላል ብዬ ማስበው ስጋት በጊዜ ካልተከፈተ
ያንን በስምንት ሰዓት ጧት እንዲከፍቱ ተስማምተናል። ለዚህ እኔ እስከማውቀው ድረስ ስምምነታችን ከሎካሉ ጋር በስምንት ሰዓት ስለሆነ ቁልፉን ያስረክቡናል ብዬ ተስፋ አደርጋለሁ። እና በዛ ነው። በዚህ በኩል እንግዲህ ይህንን እናንተ ቃል ገብታችኋል በህዝቡ ፊት። ገንዘብ ያዣችን ደግሞ የፈለገው ቢያንገዳግደን አንወድቅም ብላል። 25 ዓመት የቆምን አሁን የምንወድቅበት ምክንያት የለም። እኔ ደስ ያለኝ በጣም ደስ ያለኝ ግን ከሁሉ በላይ ይሄ ሬዲዮ ሲጀመር አካባቢ የነበሩ ሰዎችን ዛሬ ሳይ በጣም ነው የደነገጥኩት። አይቻቸውም ማላቅ ሰዎችን፣ ዶክመንተሪውን የሚሰሩት ሰዎች ከየት ከየት እንዳመጧቸው ሁሉ አላውቅም። እና በጣም ነው ደስ የሚለው። እንግዲህ ዝግጅቱ የተሳካ እንደሚሆን ተስፋ አደርጋለሁ። በተለይ ጫናው ያለው ገንዘብ ያዡ ላይ እንደሆነ አውቃለሁ። ከሁሉም አካባቢ ጎነጥሏል መሰለኝ። እዚህ ገንዘብ አለቀ፣ እዚህ ገንዘብ አምጣ። ሁሉም ኮሚቴ ወደ አንተ ነው የሚያተኩሩ አይደለም?
አዎ፣ እኔም መሰረታዊ ነው እንግዲህ ገንዘብ አስፈላጊ ነው ያው ሁሉ ነገር ለማድረግ። ይህን ያህል ብዙ ጥያቄ የለም፣ ግን ያው ስራ ለመስራት እስከሆነ ድረስ
ኦፍኮርስ
እንግዲህ ወጪ እናደርጋለን። ሌላውን እንግዲህ ያው በምናደርገው ድግስ የተወሰነውን መልሰን ለሚቀጥለው ዓመት ያው ለሬዲዮ ወጪ የሚሸፍን ገቢ እንደምናገኝ እርግጠኛ ነኝ።
እንግዲህ ሁላችሁንም አመሰግናለሁ። በሚቀጥለው ሳምንት ፕሮግራማችን ላይ ለአድማጮች የምናቀርበው ቢኖር ምንድን ነው፣ ዝግጅቱን በተመለከተ ባለፈውም ተናግሬ ነበረ፣ የዘንድሮውን አበባዬ ሆይ ስነ ስርዓት ለወጥ የሚያደርገው እዚሁ ተወልደው እዚሁ አድገው በራሳቸው ምንድነው እሱ ተዘጋጅተው አበባዬ ሆይን ከላይ እስከታች አጥንተው የአገር ባህላቸውን ለብሰው አበባዬ ሆይ የሚሉ በተቀናበረ መንገድ ወጣት ኢትዮጵያውያን ወጣት ሴቶች መኖራቸው ነው። እነሱ ደግሞ ሌላው እኔን በግል ያስደሰተኝ እንደሰማሁት ኢትዮጵያ ለረፍት ሄደው ሲያዩ መንገድ ላይ የመንገድ ተዳዳሪ ወጣቶችን አይተው ነው። እንደዚሁ ነው የተገባኝ። እነዛን መርዳት አለብን ብለው አንድ ኮሚቴ አንድ ማህበር አቋቁመዋል፣ እንብላ የሚል ማህበር። ያንን ማህበራቸውን አጠር ያለች ጊዜ ጠይቀውን ፈቅጄላቸዋለሁ። አዳራሽ ውስጥ ለህዝቡም ያሳያሉ። እንግዲህ ምን ያህል ከሀገራቸው ወጥተው ሀገራቸው በረፍት ሄደው የሀገራቸውን ወጣቶች አይተው እነሱን እንረዳለን ማለት ምን አይነት ሰብአዊነትና ምን አይነት የሀገር ፍቅር እንደሆነ ለእኔ በጣም ከባድ ነው ለመገመት፣ በጣም የሚያኮራ ነው። እነዚህን ወጣቶች በሚቀጥለው ሳምንት ሬዲዮ ላይ ይዤላችሁ ቀርባለሁ። እንግዲህ አድማጮቻችን፣ አሁን እንግዳው ከኢትዮጵያ ገብተዋል እያሉኝ ነው። ከእንግዳው ጋር አሁን ውይይት እናደርጋለን። እንግዳው የብዕዴን የመገናኛ ኃላፊ ነው የተባልኩት። ከእሳቸው ጋር እንግዲህ በተቻለ መጠን ውይይት ለማድረግ እንሞክራለን።
ተናስተ ለኛቶ ንጉሱ ጥላሁን ይሰሙኛል ጌታዬ? ይሰሙኛል? ይሰማውታል? እኔ በደም ባልሰማውትም ድምጾን ከፍ ቢያርጉልኝ ጌታዬ። ኦኬ እንግዲህ እኔ አሁን ለጊዜው ሰማውታለሁ። እንግዲህ አድማጭ ስማይስማል አውቅም። ተናስተልኝ እጅግ በጣም አመሰግነውታለሁ። በዚህ አጭር ጊዜ ውስጥ ስዊድን ለሚገኘው ኢትዮጵያ ድምጽ ሬዲዮ በሚቀጥለው አዲስ አመት ላይ 25 አመቱን ለሚያከብረው ኢትዮጵያ ድምጽ ሬዲዮ መግለጫ ለመስጠት ወይንም ደግሞ ውይይት ለማድረግ ፈቃደኛ በመሆኑ እጅግ በጣም አመሰግነውታለሁ ጌታዬ። ሰሞኑን እንደምንሰማው ከሆነ አዲሱ የሰማነው ዜና ብዴን የድርጅቱን መስራች አባል የሚባሉትን ሁለት አንጋፋ ፖለቲከኞች አባሯል የሚል እንሰማልና ስለሱ ቢነግሩን ጌታዬ። ሃሎ ሃሎ ተቋርጧል መሰለኝ።
ቻችን እንግዲህ ሀገር ቤት እንደምታቆጥ ተወሰነ ኔትወርክ ችግር አለ። አቶ ንጉሱ ጥላሁን የአማራ ክልላዊ መንግስት የኮሙኒኬሽን ጉዳዮች ኃላፊን አግኝተን ነበር፣ መልሰን ለማግኘት እንሞክራለን። እስከዛ ድረስ በዚህ በአዲስ አመት ጉዳይ ዙሪያ አህመድ እንግዳ አለው፣ ወደዛው እናልፋለን።
ጠናስትልኝ አቶ አበበ።
ጠናስትልኝ
አድማጮቻችን፣ እንግዲህ የኢትዮጵያ ድምጽ ሬዲዮ 25ኛ አመቱን ሲያከብር ይሄን ሬዲዮ አጥፈው ደግፈው ከጀርባው ሆነው የጀርባው አጥንት ነው የሚባለው ሆነው የያዙትን አንዳንድ ስፖንሰሮቹን ደጋፊዎቹን ዛሬ እዚህ ድረስ የመጡ አሉ። አንዳንዶቹ እንደ 25 አመት ሲሞላው ሌላው ቢቀር አዳራሹን ማን ነው ሎካሉን የሬዲዮን ስቱዲዮ መተን እንጎበኛለን ብለው የመጡ አሉ። አበበ፣ የዚህ ሬዲዮ ጀርባን አጥንት ነበርክ። ምን ነበር አንተ ይሄንን ሬዲዮ እንድትደግፍ ከመጀመሪያው ጀምሮ ያስገደደ ያደረ እንድታረግ ያደረገ ምንድነው?
መቼም ያው እኛ እኔ ከሁሉ ደስ የሚለኝ ኢትዮጵያኖች ያው ሁላችንም በስቶኮልም አካባቢ ያለ ነው ከእናንተ በከፈታችሁበት ጊዜ ጥሩ ዝግጅቶች ነበሩ ድሮ የሳናት
ፕሮግራም
ነበር በዛ በዛ በጣም በጣም ደስተት ነበርና ሬዲዮኑ በመቋቋሙ በጣም ነበር መደሰቱ ይሄ ራሱ የኛ ኢትዮጵያኖች ትልቅ ተስፋ ነው
አማስተውሶ አንተ እንደው ማንዳንድ ጊዜ እኔ ደከም ሲለኝ ነደድ ሲለኝ አንዳንድ ነገር ብስጭት የበቃ እኔ ሰለቸኝ አካክሜ በላይ ነው ስል አያይችን ሬዲዮማ አዘጋትም እኔም ቢሆን ምንድነው ሙዚቃም ቢሆን ይንዝም ብለን እየለቀቅን
ነው ያኔ አንዳንድ ችግሮች ተፈጥሮ ነበር ሬዲዮኑ ካቅሙ በላይ የሆነበት አንዳንድ የኢኮኖሚ ችግር ምናምን ሲኖር አንዳንድ ጊዜ አንተም ያው ብስጭት ትልና ምን አባቱ ዘግቼ ልሂድ የሚረዳኝ የለም ትል ነበረ እኔ አስታውሰዋለሁ እንደዛ በምትልበት ጊዜ እኔ ያኔ በጣም ኃይለኛ ስሜት ስለነበረኝ ፍቅሩ ስለነበረኝ ስለ ሬዲዮኑ እንዳጋጣሚ አንድ እሁድ ቀን ነው አዳምጣለሁ ተኝቼ ነበረ ቤቴ ሁል ጊዜ ደግሞ ሰዓቴን አረሳትም በዛች ሰዓት ላይ ሬዲዮኑ ስትከፈ እኩል ነው ከሬዲዮኑ ጣቢያ መክፈቻ ጋር መከፍቶ እሱ ስከፍት ያም ይመጣል እና ያንን በማዳምጥበት ጊዜ ትንሽ ተናደ ነው የሆነ ነገር ሆኖ በቃ እኔ እንዘገዋለን ምናምን ምናምን ገንዘብ የለም ስትል ያኔ እኔ እንዴ በምን አይነት መንገድ መዘጋት ማይለበትም ማመድ እና ይህንን እኔ የሚደረገውን ነገር አደርጋለሁ የሚከፈል ነገር ካለ መከፍላለሁ ሰውን ካጣህ የሚሰራልህ ሰው ካጣህ ምንም ነገር ካጣህ እኔ ቴክኒሻን ሆኜ ራሴ ቁልፉን ትሰጡኛላችሁ ራሴ ከፍቼ ካሴት ታስገብቼ ሙዚቃም ቢሆን የድሮ ዘፈኖችን አሰማለሁ እና እኔ ጧት ጧት እየሄድኩኝ ከፍተዋለሁ ብዬ አልኩ በኋላ አንተም ትልቅ እንትን ተሰማ ሰውም ያኔ መንጫጫት ጀመረ ያንን አስታውሳለሁ በጣም ደስ የሚል ስሜት ነበረን ሁላችንም ኢትዮጵያኖች እና
እስቲ አሁን ደግሞ እንግዲህ አቶ ንጉሱ ጥላሁን ባየር ላይ ገብቷል የሚል መልእክት ደርሶኛልና እስቲ ከሳቸው ጋር ደግሞ ስልኩ በደም ከሰራ አነጋገረን ጠናስልኛ አቶ ንጉሱ ሃሎ
ሃሎ
ይሰማዎታል እኔ የምለው ይሰማዎታል እኔ የምለው ኦኬ እንግዲህ የተሰማውትን ያህል እርሱ ለመመለስ ይሞክሩና ሰሞኑን አቶ በረከት ስምኦንና አቶ ታደሰ ጥንቅሹን ድርጅታቸው አባሯል እስቲ ስለ ድርጅታቸው ሁኔታ ባሁን ያለበትን ሁኔታ ይግለጹልን ስለ ድርጅታችሁ ሁኔታ ይግለጹልን እስቲ
ማለት ስለ ድርጅቱን
ታንደ ስለ ብዕዴን ያለበትን ሁኔታ ስብሰባ አርጋችሁ ነበር በቅርቡ በጣም አስቸጋሪ ነው የስልኩ መል ስለዚህ በሚቀጥለው ሳምንት ለማቅረብ እንሞክራለን እርሶን አድማጮቻችን እንደገና በሌላ ለመሞከርን ማነው ለመደወልን ሞክራለን በፍጹም ስልኩ አስቸጋሪ ነው አበበ አንተ ጋር ያንዘ የጀመርነው
Yeah.
ሬዲዮኑ እንደዛ ከተባለ በኋላ አይ እናንተ ሬዲዮኑን አዘጉት ምንም ቢሆን ቴክኒሺያን እንትም ቢዬ ሙዚቃም ቢሆን ካሴት ከተበታለው እንጂ አይቋረጥም ካልክ በኋላ ተቋረጠ እንዴ? አልተቋረጠም።
አልተቋረጠም። እኔ እንደውም ብዙ ጊዜ አንዳንድ እንደውም ምጥሩኝ መስሎኝ ካሴቶች ሁሉ አዘጋጅቼ ነበር። እንደጋጣሚ አልጠራችሁኝም። ሌሎችም ቴክኒሺያኖችም መጡ፣ የሚረዱ ሰዎች መጡ። እኔ በጣም በሚገርም ነገር ግን በጣም አድናቂ ነኝ። እኔ በጣም ነው የማመሰግነው አንተን እዚህ ቦታ ላይ ጠንክረህ ችለህ ይህንን ሁሉ ችግር ችለህ ማንም አያውቀውም ውስጡን እና ይህንን በማድረግህ እኔ በጣም ነው የማመሰግነህ። እኔ አፕሪሼት አደርጋለሁ።
አቤ አመሰግናለሁ።
እና ይሄ በመሆኑ እኔ አንደኛም ያንተ ሳይው ብቻውን ነው እንዴ የሚሰራው ብዬ ሁሉ
ይገርም ነበር።
አዎ በጣም ገረመኝና
ግን አይ አይደለም
ብቻውን ይቀራል ብቻውን እንደ ብስጭት ብሏልና እኔ ይሄንን በምንም አይነት ይሄ ኢትዮጵያኖች ሬዲዮን በምንም አይነት አይዘጋም
ግን ብቻዬን እንዳለው እንኳን ይሄው
አይደለም አይዮት በኋላማ መጡ ጀግኖቹ መጡ አሁንም አሉ። ይሄው እግዚአብሔር ይመስገን እስካሁን
እንግዲህ 25 አመት ሞላ።
25 አመት መሙላቱ በጣም ነው
ይሄን እንዴ የተዘጋጀው 25 አመት ሁሉ
አክበር እኔ መቼም እንጃ ምንነግርህ በኃይለኛ ስሜት
አናጎሜስ ትመጣለች።
አዎ ሰምቻለሁ።
የትምህርት ሚኒስትሯ ትመጣለች። ከንቲባው ይመጣሉ።
ማይመጣ የለም ያቆረፈው ሁሉ ነው የሚመጣው
አይደል?
አዎ።
ዘንድሮ ደግሞ የተለየ የሚያደርገው ምንድነው አቤ? ባለፉት ዘመናት ባለፉት አመታት በዛኑ ቀን የኢትዮጵያ ድምጽ ሬዲዮ አዲስ አመትን ሲያከብር የኤምባሲው የራሱን አዲስ አመት ያከብር ነበር። ዘንድሮ ግን ተደምረናል። ወይ አንድ ስለሆነን የአዲስ አመት የሚከበረው በኢትዮጵያ ድምጽ ሬዲዮ በሚያከብረው ዝግጅት ብቻ ነው። ሁሉም ይመጣል። ዛካ በሚሄድም ይመጡት ይመጣሉ። በጋራ ደግሞ ከኤምባሲው ጋር ስብሰባ ነበረን ትናንትና። በጋራ የኢትዮጵያኖችን የተለያዩ ኮሚኒቲዎች የሚወክሉ ኮሚኒቲዎች ተቋቁመው ከነዛ ኮሚኒቲዎች የተወከሉ ሰዎች ተመርጠው ማን ነው ተሰብስበው ግንቡን እናፍርስ ድልድይ ዶክተር አብይ ያሉትን ድልድይ እንመስረት የሚል በኖቬምበር ገደማ ሁሉም ኢትዮጵያ ኢንፎርሜሽኑ ደርሶት አንድ ላይ ትልቅ ዝግጅት ለማዘግ ተዘጋጅተናል። ያን ደግሞ ኤምባሲው ብቻ ሳይሆን ጠቅላላ እነዚህ በስዊድን የሚገኙ የኢትዮጵያ ኮሚኒቲዎች ከኢትዮጵያ ኮሚኒቲ እና ኢትዮጵያ ሬዲዮ የአማራው፣ የኦሮሞው፣ የሶማሌው፣ የትግራዩ፣ የአፋሩ ሁሉም ተሰብስበን አንድ ላይ በጋራ የምናዘጋጀው በዓል ይኖራል። የሁሉም የሆነ በዓል እና ቆንጆ ሁኔታ ነው የሚፈጠረው። ማስተዋቂያ ይላል እንግዲህ ምንድነው እሱ ማስተዋቂያ ለራዲዮ ይላል እንግዲህ ምን አይነት እንደሆነ አላቅም። አንብብ ነው የተባልኩት እንዳለ ነው ወረደው። አይ ሆፕ ጊዜ ስለሌለ መጥፎ አይመስለኝም። ማስተዋቂያ ለራዲዮ ባለፈው ሐምሌ 8 ቀን በኢትዮጵያ ሶማሌ ክልል በርካታ ወገኖቻችን ለሞትና ለመከራ መደረጋቸው ይታወሳል። በዚህ ግፍ ድርጊት ካህናት አባቶችና ምእመናን ሰማዕትነት ሲቀበሉ ከ10 በላይ ቤተክርስቲያናት በእሳት ጋይተዋል። በህይወት የተረፉት ወገኖቻችን የይድረሱልን ጥሪ ያሰሙ ስለሆነ የርዳታ እጃችንን መዘርጋት ሃይማኖታዊም ዜግነታዊም ግዴታችን ነውና ለወገን ጥሪ ምላሽ እንድንሰጥ በትህትና እንጠይቃለን። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንበረ ጵጵስና ደብረ ሰላም መድኃኔዓለም ቤተክርስቲያን ሰበካ ጉባኤ ከዚህ በታች ባለው ስዊስና ፖስት 0 ስታስገቡ ጅግ ጅጋ የሚል መልእክት እንድታስገቡ አደራ እንላለን። ስዊስ ቁጥር 1 2 3 3 6 4 6 9 5 7 ደግመዋለሁ 1 2 3 3 6 4 6 9 5 7 ይላል። ፖስት 0 ወይም ደግሞ ፕሉስ 0 አሁን እንደሚባለው 4 9 8 0 5 4 9 ሰረዝ 2 ደግመዋለሁ 4 9 8 0 5 4 9 ሰረዝ 2 ነው። እንግዲህ ወገን ለወገን የሚደርስ ወገን ብቻ ነው። ይሄንን እንዳትረሱ እንላለን። ሌላው በዚህ አጋጣሚ አንድ ማስተዋቂያ አለ። ዛሬ በ13 ሰዓት ኢትዮጵያኖች በሙሉ ሁላችንም ተገኝተን የዚህን አዲስ አመት በተመለከተ አጠር ያለ ስብሰባ በኢትዮጵያ ኮሚኒቲ በ13 ሰዓት ስለምናደርግ መልካም ፈቃዳችሁን ወገኖቻችን በሙሉ እንድትገኙልን በአክብሮት እንጠይቃለን። በ13 ሰዓት በኢትዮጵያ ኮሚኒቲ
እንኳን ለኢትዮጵያውያን አዲስ አመትና ለ25ኛ የኢትዮጵያ ድምጽ የኢዮቤልዩ ዝግጅት በዓል በሰላም አደረሰ።
እነሆ የኢትዮጵያ ድምጽ ራዲዮ በስዊድን ለኢትዮጵያውያን መገልገያ እንዲሆን ከተመሰረተ 25 አመት ሞላው።
በርሶ ድጋፍና እርዳታ በሬዲዮ አባል አዘጋጆች፣ ተባባሪዎችና ሙያተኞች ዝግጅቱን በየሳምንቱ ሲያስተላልፍ የቆየ የኢትዮጵያ ድምፅ ሬዲዮ የ25ኛ ዓመቱን ኢዮቤልዩ በደማቅ ሁኔታ ለማክበር በመዘጋጀት ላይ ይገኛል።
የሚያደርገው 25ኛው አንዱ ሲሆን በሌላ በኩል ደግሞ ሀገራችን በፍቅር በመስማማትና አንድ በመሆን ላይ ተመሰረተ የለውጥ እርምጃ እያደረገች ባለችበት ጊዜ ላይ በመቀሙ ነው።
በዚሁ ምክንያት የሃይማኖት አባቶች በስዊድን የኢትዮጵያ ኤምባሲ አባላትና ልዩ ልዩ እንግዶች በዝግጅቱ ላይ እንዳይገኙ ጥሪ ተደርጓል።
የኢትዮጵያን ወዳጅ የሆኑት ተወዳጇ ሚስስ ሃና ጎመዝ እንዲሁም በስዊድን የከፍተኛ ትምህርት ምርምር ሚኒስተር ሄለን ሄልማርክ ክኑትሶን፣ የስቶኮልም ምክትል ከንቲባ የሆኑት ስቴፋን ሆንሶን፣ የፓርላማ አባል የሆኑት የተከበሩ አንደርስ ኦስተበሪ እንዲሁም በኢትዮጵያ የዲሞክራሲ ትግል መሳካት ጉልህ ሚና ያደረጉትን ዳኛ ብርቱካን መደቅሳን በእስር በነበሩበት ወቅት ቤተሰቦቻቸውን ሄደው የጠየቁት የተከበሩ ካሪና ሄግም ይገኛሉ።
ከኢትዮጵያ ደግሞ ስመጥሮቹ የነጻነት ታጋዮች ጋዜጠኛ ተመስገን ደሳለኝ ወደ ስዊድን በመምጣት በዓሉን ከኛ ጋር ያሳልፋሉ።
እንደተለመደው ሁሉ በወጣት ሴቶች ልጆች የተዘጋጀ የአበባ የቦሽ ዜማ ይደመጣል። ከአዘጋጁ ኮሚቴም የእንኳን ደህና መጣችሁ መልዕክት ተላልፎ እጅ የሚያስቆረጥመው የባህል ምግቦቻችንም ይቀርባሉ።
የኢትዮጵያ ድምፅ ሬዲዮ የተጓዘበትን 25ኛ ዓመት የሚያሳይ በምስልና በድምፅ የተዘጋጀ ዶክመንተሪ ፊልም ይታያል። እንግዶች የእንግዶች የደስታ መግለጫ፣ የአገር ባህል መዝናኛም ይቀርባል።
በዓሉ የሚደረግበት ቀን ሴፕቴምበር 8 2018 ዓ.ም ነው።
ከ13 ሰዓት ጀምሮ
ቦታው አሉላ ፎልኬት ሂውስ መሆኑን አይዘንጉ። በተጨማሪም ለህፃናት ከ12 ዓመት በታች በነፃ መግባት ይችላሉ።
የኢትዮጵያ ድምፅ ሬዲዮ
አድማጮች ፕሮግራማችን ሊጠናቀቅ ጥቂት ደቂቃዎች ይቀሩታል። ከመሰነባበታችን በፊት የሚቀጥለው ሳምንት ሬዲዮ ፕሮግራም የመጨረሻው ነው አይደል? የመጨረሻው ፕሮግራማችን ነው። ካላንደር ካየነው
ያው እንግዲህ አዲስ አመት ሲመጣ 2010 ነው ሆነን ተቀበልን። ከዛ ደግሞ በመስቀል ሚጣፍት ክፍቶና በተለያየ ጣዕመ ዜማዎችም ትኩስ ትኩስ መረጃዎችም እንዲያሉ ፋሲካ እንደና ማክበር አሁን ደግሞ አዲስ ያልነው አመት አሮጌ ሆኖ አርጅቶ ሲሸኝ ደግሞ 2010 ነው ተቀበል ግድ ግድ ያለው የሚቀጥለው ሳምንት የዚህ አሮጌ አመት ትግጅታችን ነው።
ስለዚህ እንደተለመደው
ምን ምንጨት ወጣ ብለን
የማን ይግባ
እሺ እሱን በ25ኛው አመት ዝግጅት መተለበለ ያሻ የማይነት ክትኮች እንዳሉ
ጥሩ። እንግዲህ ያው ሳምንት የተለመደ አካሄዳለ ሳምንት በሚኖረው ፕሮግራማችን ላይ ከወዲሁ ቀደም ብለን ነው እንኳን አደረሳችሁ እንደባባለው የዛን ጊዜ አድማጮች እየደወሉ ለወዳጅ ዘመድ ለሚፈልጉት ወገኖች መልካም ምኞታቸውንም ማሰራጨት ማስተላለፍ ይችላሉ። ይሄንን ለነሰነባበታለን እንግዲህ
ስርቃሪ ስለታየ በጣም እንደ ታለ
Wake up and get started, don't worry, baby.